በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። እናስጥልን አድማጮችን ይህ የምትደምጡት በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሰላም ጤና ይስጥልን እንደምን አርፍዳችኋል? ይህ ሳምንታዊ የኢትዮጵያ ድምጽ ሬዲዮ ፕሮግራማችን ነው። የለተሁድ ፕሮግራማችንን ዛሬ ጀምረናል። ዛሬ በፕሮግራሞቻችን አመናነሳቸው ሐሳቦች አሉ። ከነዚህ መካከል የባላደራው ሰልፍ በአዲስ አበባ ያልተካሄደው ወይም የተከለከለውና በስቶኮልም የተካሄደውን ምን ይመስል እንደነበረ እንዲሁም በዛ በባላደራው ካውንስል ዙሪያ በ ስዊድን ቻርተር የባላደራው ምክር ቤት የስዊድን ቻርተርን በተመለከተ ጉዳዮችን እናነሳለን። ከዛ በማስቀጠል የዶክተር አብይ አዲስ መጽሐፍ ምርቃት የአዲሱን መጽሐፍ ያው ሽፋኑን ያየነው ወደ ውስጥ ገብተን አላነበብነው። በአዲሱ መጽሐፍ ዙሪያ የተባሉ ነገሮችን ምርቃቱ ላይ የተነሱ ሐሳቦችን እናወራለን። ከዛ በማስቀጠል ደግሞ ከዚሁ ጋር በተያያዘ የሆነ በህዋትና በማዕከላዊ መንግስት ወይም በኦዴፓ በአዴፓና በህዋት መካከለ ያለው ግንኙነት ለማሻከር እሱን ተከትሎ ምን ይፈጠራል፣ መጪው ምርጫ ምን ይዞልን ይመጣል የሚለውን እናወራለን። በመጨረሻ ደግሞ ብሩክ በረከት ቆንጆ ጫውታ አልኩልናል። በመሃል ሙዚቃዎች ይኖርናል። 1 2 3 4 ማስተዋቂያዎች ይኖርናል። ስቱዲዮ ምን ገኘው እኔ ቢኒያምና
ማርሰውን ደማገኔን
አብራችሁን ቆዩ። የመግቢያ ሙዚቃ ጋበዝናችሁ። ይጠላ ብድሩ ይረሰው
የጎዳሽ ጎዳ ጎዳ ተፈጥሮ ተቀሰ ፍቅሬ ሆይ ልንገርሽ ምንም ይሁን ምንም እዚህ ቦታ ቀራርት ይሉኝ ያላለ የልቤ ልግለጠው እውነት በሆነ ቃል ተፈጥሮሽ ነው በልሽ ይደነቃ ተፈጥሮሽ ጽም ነው ጽም ነው በልሽ ይደነቃ ነገርሽናይቶ የማያደንቅ ሰው የማያደንቅ ሰው በግልጽ ያስታውቃል ችሎታ እንዳለ ሰው ችሎታ እንዳለ ሰው የጠላሽ ጠላ ጠላ ብድሩ ይድረሰው የጎዳሽ ጎዳ ይጎዳ ተፈቶ ተከሰው ተከሰው ተፈቶ ተከሰው በከንቱ የሚያማሽ ስምሽን የሚያነሳ የሚያረሳ ክፉ በመሆኑ አለበት ወቀሳ መንገድሽን የዘጋ ይኑር ተበጥቶ ይኑር ተበጥቶ በከንቱ የሚያማሽ ስምሽን የሚያነሳ ስምሽን የሚያነሳ ክፉ በመሆኑ አለበት ወቀሳ አለበት ወቀሳ አለበት ወቀሳ ነገርሽናይቶ የማያደርግ ሰው የማያደርግ ሰው በግልጽ ያስታውቃል ችሎታ እንዳለ ሰው ችሎታ እንዳለ ሰው የጠላሽ ይጠላ የጠላሽ ይጠላ ምድሩ ይድረሰው ይድረሰው የጎዳሽ ጎዳ ተፈጥሮ ተከሰው ተፈጥሮ ተከሰው
ጣና አስጥልኝ አድማጮቻችን የሚተላለፈው በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። አሁን ቀጣዩን ፕሮግራማችንን እንቀጥላለን። ቢኒ እንግዲህ ባለፈው ሳምንት አዲስ አበባ ውስጥ የባላደራው የተዘጋጀ ሰላማዊ ሰልፍ ይዘጋጅ ነበር። እሱንም እንግዲህ በፍቃድ ሳያገኙ ቀርተዋል። እንግዲህ በየሰፈሩ የአዲስ አበባ ያሉ ሰፈሮች ሁሉ በየቦታው ከፍተኛ ዝግጅት ላይ ነበር። ሰው በጉጉት ላይ ነበር ያንን ዛን ሰልፍ ለመሳተፍ። እና ያ ከተከረከለ በኋላ እንግዲህ አንዳንድ ምን ኢፌክት ያመጣ ይመስላል እና እስቲ ስለሱ ትንሽ።
አዎ፣ በእኛም በዚህ ሬዲዮ ቅዳሜ ማታ እስከምንገባ ድረስ እንደዛ እንደሚፈቀድ ወደ መጨረሻ አካባቢ ነው በፌደራል ፖሊስ በኩል የክልከላ ሳይሆን ወቀና ለመስጠት ነው የሚለው ክልከላ ባለ ኖርማሊ ወቀና ለመስጠት ወይም ደግሞ ምን እናውቀው አይነት ሰልፍ የለም የሚል መግለጫ አውጣው።
ኖርማሊ እኮ ፍቃድ ምናምን እኮ መጠየቅ ሳይሆን ብዙ ማሳወቅ ነው አንድ እንትን ላይ።
አዎ፣
የሚከለከል ከሆነ በ24 ሰዓት ነው በእንትን ጊዜ መልስ መስጠት አለባቸው።
የመፍቀድ ስልጣን የላቸውም። ወቀና መስጠትና መከለከል አይችሉም። በሕገ መንግስት የተቀመጠ ነገር ነው። ማንኛውም ሰው ተሰብስቦ ሐሳቡን የመግለጽ መብት አለው። ስፔሻል በሆኑ ጉዳዮች አስቸኳይ ጊዜ ያው ወይም ሁለት በተመሳሳይ ሰዓትና በተመሳሳይ ቦታ ሁለት አይነት ሰልፎች ቢደረጉ ለአንደኛው ደህንነት ሲባል አንደኛው ሊከለከል ይችላል። እነዚህ ልዩ ልዩ እንትኖች ናቸው።
ያ ቦታ ይቃን የማስቀየር ምናምን
እንደዛ አይነት ነገር ማለት ነው። ለየት ያሉ በእንደዚህ አይነት ምክንያቶች በአሁን አስቸኳይ ጊዜ አዋጅ በሚኖርበት ጊዜ ሙሉ ለሙሉ ሰልፍ ሊከለከል ይችላል፣ በአዋጅ ታውጆ ማለት ነው። ከዛ ውጪ ግን የዜጎች ህገ መንግስታዊ መብት ነው፣ ዲሞክራሲያዊ መብት ነው። እና አሁንም ከድሮ ከኢሃዲግ ከቀድሞ ስነ ስርዓት እንዳልተላቀቀን ምናየው በተለያየ መልኩ የፖሊስ ፌደራል ፖሊስም በለው የክልል ፖሊስ በተለያየ ቦታዎች በሚደረጉ ሰልፎች ወይም ደግሞ ሐሳብን በነጻነት የመግለጽ እንቅስቃሴዎች ላይ የሚያደርገው ጫናና ተጽኖ ነው። ያው እሱን በተከለከለ በ24 ሰዓት ደግሞ የኖቤል ፕራይዝ ዶክተር አብይ አሸንፈው ወዲያው ሰልፍ ተደርጓል። እና ደብል ስታንዳርድ በኦሮሚያ ክልል ያው አዲስ አበባ ውስጥም የተወሰኑ ቦታዎች ላይ ሰልፉ ነበር ተካሄዱ ነበር። ሁለት አይነት ገጽ ነው ያለው። እና ለሁለት ሳምንታት ሲዘጋጅ መንግስት እንዲያውም የውቅና ደብዳቤ የውቅና እንዲሰጠው አስገብቶ በዝምታ ያንን ሁሉ ቆይተው መጨረሻ ላይ ያንን ማረጋቸው አንዳንዴ ምንድነው እውነተኛ ገጽታቸውን ከማን አሁን ብዙ ሰዎች ጥርጣሬ ይኖራቸዋል። አንዳንዴ የባላደራው እንቅስቃሴ ላይ ብዙ የሚነሱ ጥያቄዎች አሉ። እኔም የማውቃቸው ጥያቄዎች ወይም እስክንድርም በዚህ ከዚህ በፊት ተጠይቆ የሚያውቃቸው እናንተ ለስልጣን ነው የምትወዳደሩት ወይስ ምን አይነት አቋም ነው ያላችሁ ምናምን የሚልና አንዳንዴ በትላልቅ ተቃዋሚ ውስጥም ያሉ ሰዎች የእስክንድርን አካሄድ ሲያጣጥሉት ምናምን እንሰማለን። እና አሁን በግልጽ ከማን ጋር እሱ እንትን እያለ እንደሆነ የሚያሳይ ነው። ማለት መንግስት በዚህ ደረጃ የጨዋታ በሚመስል ደረጃ ልክ አንድ ቀን ሲቀረው ያንን መከልከሉና ከመከልከለም አልፎ ደግሞ አስተባባሪዎችን ማሰሩ እንዲያውም እኮ የጋዜጣዊ መግለጫ ሲሰጥ እዛው በሩ ላይ መጥተው ተቃውሞ አሰምተው ጸባጫሪ የሆኑ ባሪዎች አሳይተው ምንም አልተባሉም። ነገር ግን እነዚህ አስተባባሪዎች እነ ናትናኤል አሁን ሙከራ እያደረግን ነበር ተደጋጋሚ ስልክ ለማግኘትና ለማውራት ታስሯል። ብዙ ወጣቶች ታስረዋል፣ በማስተባበር ታፍሰዋል። እና
ዋና ዋናዎችን አስረው ወዲያው ፈቷቸው። ግን ሌሎች በየቦታው በየሰፈሩ ሲያስተባብሩ የነበሩትን እነሱን እየለቀሙ ያሰሯቸው ነበር ከዛ በኋላ።
አዎ፣ ምንድነው የሚያሳየው በቃ አሁንም ሐሳብን በጠቅላይ ሚኒስትሩ በአንድ በኩል በጠረጴዛ ዙሪያ እንሟገትና ያሸነፈው ሐሳብ ይገዛል ወይ ምናምን ይላሉ። ኢን ፕራክቲስ ግን እስክንድር እስከኔ እስከማውቀው አብዛኞቻችን እስከምናውቀው የዛ የባላደራው እንቅስቃሴ ሰላማዊ እንቅስቃሴ የሚያደርግ ነው። የትኛውንም አይነት የታጠቀ የመሳሪያ እንቅስቃሴ የማድረግም ሐሳብ እንደሌለው ወይም እንደዚህ አይነት አደረጃጀት እንደሌለው ይታወቃል። በከተማ ውስጥ የተሰባሰቡ ስለ አዲስ አበባ ይመለከተናል የሚሉ አጠቃላይ በአንድ ሀገር ውስጥ የተሰባሰቡ ሰዎች ሐሳባቸውን መግለጽ ነው ፍላጎታቸው። በሚዲያ ላይ የመጡ መልካም መልካም አለባበስና ንግግር የሚያደርጉ ከንቲባዎች ምናምን የእንትናች ልክ እንደዚህ አይነት የሐሳብ መግለጽ ላይ ሲሆን እኛ የምንፈልገው ሐሳብ ካልሆነ ብሎ ገጻቸውን እየገለጹ እያሳዩን ነውና
ብዙ እንትን ይሄ የባላደራውን እንትን ሁለት አይነት ትርጉም ነው የሚሰጡት። አንዳንዱ ራሱ በቃ ባላደራ ይሄ የአዲስ አበባን እንደ ከንቲባ አድርገው የትንትን ያለ ድርጅት ነው በቃ ራሱን የቻለ እንትን የሚላል። እነ እስክንድር የሚሉት ግን እኛ ግን ያንን የአዲስ አበባ ተመርምትን ሳንሆን እኛ አዲስ አበባ በሚደርስበት በሚደርስበት እንት ለዛ ተቆርቋሪዎች ነን
የዛ ውክልና ማለን የህዝብ ውክልና ማለን ነው የሚሉት ዞሮ ዞሮ በተለያየ መልኩ ሰዎች ሊሰባሰቡ ይችላሉ የመሰብሰብ መብት አላቸው ተሰብስበው ደግሞ ሐሳባቸውን የማንጸባረቅ እና የመሰላቸውን የመናገር መብት አላቸው ይሄንን መብት አሁንም መንግስት እየከለከለ ነው ያለው በጣም በተደጋጋሚ በተለይ በባላደራው ሌሎቹ ላይ ሲፈቀድ እና ያለን ኮንዶሚኒየም ለአይሰጥም ብሎ ሰው ተሰብስቦ ሲታሰር አላየንም ኮንዶሚኒየም እንዳይሰጥ ዱላ ይዘው አዲስ አበባ ላይ ተሰብስቡ ሰው ሲታሰር አላየንም ባላደራው መግለጫ እየሰጠ ጋዜጣ መግለጫ እየሰጠ ገብቶ የበጠበጡ ሰው ሲታሰር አላየንም ከውጭ ሆኖ ሲበጠብጡ የነበሩ ሰው ሲታሰር አላየንም ለምንድን ነው አንደኛው ታሳሪ የሚሆነው አሁንም ያ ባህሪ ያለቀቀው መንግስት ቀድሞ ለቆኛል የሚለው ባህሪ እዛውስ ባህሪ እንደሚገኝና አሁንም ቢሆን በኦዲፒ ወይም በኦሮሚያ ዲሞክራሲ ፓርቲ አዲስ አበባ ጉዳይ ላይ ቋሚ አቋም ወጣ አቋም ነው ያላቸው ይሄንን የኢትዮጵያ ህዝብ ሊገነዘብ ይገባል ሁሉም በአዲስ አበባ የኦሮሚያ ነች የሚል አቋም አላቸው እነስከንድር ደግሞ የሚሉት እኮ አዲስ አበባ የኦሮሚያ አይደለችም አይደለም አዲስ አበባ የኢትዮጵያ ነች ነው
የኢትዮጵያ የኦሮሚያ ብቻ ሳትሆን
የኢትዮጵያ ነች ሁሉም ነው አዎ እና ይሄንን ሐሳብ መደበርም በለው ምንም በለው ይሄንን እንደዚህ አይነት ሐሳቦችን ሳጠቃልልል ወደ ሀገራዊ እንቅስቃሴ ገባ
ጠቅላይ ሚኒስትሩም እንደዛ ነው የሚሉት ኢቭን ከንቲባውም
ሁሉም
እንደዛ ነው የሚሉት
የሁሉም አቋም ስለሆነ ነው እስክንድርን ሰልፍ እንዳያረግ ቢከለክሉት ግል ጦርነት ውስጥ እንገባለን የሚሉት እንዲያውም ከንቲባ ከሱ በኋላ ከንቲባ የመቀየር ነገር እየተወራ ነበር እንዲያውም በሰፊው ከንቲባ ሊቀየር የአዲስ አበባ ከንቲባ
እናቱም በኢሬቻ አንተን ላይ የአዲስ አበባ ጉዳይ አንስቶ ተስላለ ብዙ የነኝ የጽንፈኞቹ ኦሮሞ
አላስደስታቸው
በዛ ምክንያት ነው ምናም ይባላል
አዎ የተለያዩ መላምቶች አሉ አንደኛ በዛው በአዲስ አበባ ውስጥ ያለው በአሰላለፍ በስልጣን አሰላለፍ ያማራው ክልል ፓርቲ አሁን ስማቸው ከተቀየረ በኋላ ለመጥራት ያስቸግራል ኦዴፓ አዴፓ ይላሉ በወዲድና በደሄድን እንጥባ ባዴን ባራቸውን ስላልቀየሩኛ ሰማቸውን ብቻ ቀይራ ምንም አናረግም እነሱ ባራቸውን ሲቀይሩ ሰማቸውን እንቀይራና በደሄድን ባዴንና በሆዲድ መካከል የስልጣን ሽኩቻ አለ በሱም ነው በሱ የተነሳ ነው የሚባል ነገር ማለት ኖርማሊ ግን ዞሮ ዞሮ ሳይቀየር ቀራ በላስት ሚኒት ላይ ውሸት ነው ምናን የሚል ነገር መጣ ይመስለኛል የነስክንድር የባላደራው እንቅስቃሴ እየተጫነ በጣም ጫና ያደረገ ቢመጣ ለውጥ እንደሚያመጣ
የዚህ መከልከሉ የምኑ እንትን ሞር የባላደራውን እንትን
ካፍ ያረግለታል ነገር ግን ደግሞ እኔ አሁን ማስበው የነበረው በመከልከሉ የተነሳ ይሄ ሰውዬ ጉዮን አይነት ነገር ይደርስበታል ግን አቋማቸው አንድ አይነት መሆኑን መታቀው በዛ ጉዳይ ትክክል እንዳደረገ አይነት ነገር ነው ወይም ደግሞ መከልከሉን እኔ አሁን አንዳንድ ሰዎች ይሄን ነገር እኮ ዶክተር አብይ ያቀም ቢያቅ እኮ እንደዚህ ይሆናል እንደዚህ የሚሉት ነገር አለ በጣም ዲቴል የሆኑ የጽዋት ማጠጣት ጉዳዮችን ያቃል ችግኝ ማጠጣት ጉዳዮችን ይሄ የተከላቸውን ችግኞች የደም ማጠጣቱን የሚያስታውስ ሰው ወይም ደግሞ የሚያቅሰው የትውልድ ጋር እንደተከለ ሰው
አንዳንዱ ነገር ያው ኮንትሮቨርሻል ነው
እና የስክንድርን ጉዳይ ወይም ደግሞ መከልከሉን አያቅም የጋራ አቋማቸው አርጌ ነው ማስበው ነው በአጠቃላይ ያ አዲስ አበባ ላይ ያላቸው አቋም እና ከንቲባ ሊቀየር በሚባልበት ጊዜ ላይ አዳነች አበቤ የምትባል ሴትዮ ነበረች ለእጩ እንደውም የቀረበችውና የበለጠ የአዲስ አበባን ጉዳይ የበለጠ ከነስክንድር ያደረጉትን ወይ የነስክንድርን እንቅስቃሴ ለመጨፍለቅ የታሰበ ይሄ ሐሳባቸው ደግሞ በተለየ በሌላ መንገድ ይደገማል ብዬ አስባለሁ ምክንያቱም ሲሲዩ ባለፈው በቅርብ ጊዜ ገበዮች ሚኒስተር ላይ ነው ያለችው ከኢሬቻ አከባበር ጋር ተገናኝቶ በአዲስ አበባ ዙሪያ ንግግር ስታደርግ አዲስ አበባ የኦሮሚያ ዋና ከተማ መሆኑን ህገ መንግስቱ ላይ ተቀምጧልና እኛም እናረጋው ህገ መንግስታዊ እንቅስቃሴ ነው ያለችው የተቀመጠው ህገ መንግስት ግን የኦሮሚያ ክልል ህገ መንግስት ላይ ነው እንደዚህ የሚል አንቀጽ
የኦሮሚያ እንትኑ መቀመጫው አዲስ አበባ ነው የሚል አዳማ ነው ከአዳማ እንደ
አዎ እና
ከተታ የኦሮሚያ ዋና ከተማ ነው የሚል እንትን ብቻ ለነገሩ ትንሽ
ማኒፕሌት ያደርጉታል እነሱ በሚመቻቸው መንገድ
ሰባት በኋላ እንትን ያደርጉት ይፈጠራል
እና የአዲስ አበባ ጉዳይ አሁንም ወደፊትም መንግስት
የነስከንድር ጫና እየጨመረ ሲመጣ ለውጥ ያረጋል ወይም ደግሞ ያሳሰብ ለውጥ ያረጋል በየስባል ካላደረገ ደግሞ ዋጋውን የሚከፍለው በአዲስ አበባ ላይ ይጀምራል። አሁንም ያለው ኦዲድ ትልቁ ፈተናው ከአዲስ አበባ ይጀምራል። ከአዲስ አበባ ወጥቶ ደግሞ አሁን ሌሎች ችግሮች አሉ፣ ግን አዲስ አበባ ላይ በጣም ብዙ ፈተና ይጠብቃል።
ነገሩ ብዙ ነገሮች ከመርጫው በፊት የሚፈጸሙና ማይፈጸሙ ነገሮች አሉ። አሁን ህገ መንግስቱም ለመቀየር እንትን ከሌለ ከመርጫ በኋላ ነው አንድ እንትን ለማለት የሚቻለው።
እሱ አሁን የመርጫው ጉዳይ ላይ ከመምጣታችን በፊት እንደም ቀድም ምርጫ ይካሄዳል ብቻ ሳይሆን በጣም በሚያስገርም ሁኔታ አሁን ሰሞኑን በርስ በርሳቸው በኢህአዴግ በሚባለው ፓርቲ ውስጥ ያለው ሽኩቻ ምርጫ አብሮ የሚያካሄዱ ፓርቲዎች ሳይሆኑ የሰላያየ እንዲያውም በተቃዋሚና በመንግስት መካከል ራሱን እንደነ ሽኩቻ ይላል በህዋትና በሌላው ፓርቲ መካከል ወይም በአዴንና በኦዴድና በህዋት መካከል ያለውን ሽኩቻ ያል ሰማቸው ማንጠቅሳቸው አሁን የራብ አድማ የሚያደርጉም ተቃዋሚ ኦድ ነው ነገር ዛሬ ነው እንዴ ፖሊስ ሁሉ እንዲመደብላችሁ ተማን ነው ከመና ድጋፍ ምናምን እንዲደመድለውላችሁ ጠይቋል። ሰባ ፓርቲዎች የራብ አድማ ያደርጋሉ። ምርጫ የደረሰነው እሱ ነው ራብ አድማ ያደረጉ ነው እና ከምርጫው በኋላ የሚወሰን ሳይሆን ይሄ አሁንም እንዳልኩ በጣም አዲስ አበባ የሀገራችንን ፖለቲካ ብቻ ሳይሆን የኦህዴድ ፖለቲካ ውድቀትም መነሳትም የኢትዮጵያ መደመር የሚባለው የሚፈተንበት ሚታየው በአዲስ አበባ ጉዳይ ነው በያስባለው። በተያያዥ ግን በዚህ በስቶኮልም በፓርላማው ፊት ለፊት ላይ ሰልፍ ተካሄደ ነበር። ብዙ ሰዎች ተገኝተዋል። ይሄን የዚህ ባላደራ የስዊድን
ቦታው ነበር ካለ
በቦታው ነበርኩኝ። አ
እንትን
ወተላዩ እንትኖች ተለቀዋል። በዛ ባይካሄድም እዚህ ያለው የቻፕተሩ ያንን ስብሰባ አስተባብሮ አካሄዷል። እንዲያውም በአውሮፓም በሌላውም ከኢትዮጵያ ውጪ በአለም የተደረገው ስቶክሆልም ስዊድን ይመስለኛል እና ጥሩ እንቅስቃሴ እየተደረገ ያለበት ሁኔታ ነው ያለው። የአዲስ አበባ ጉዳይ እንግዲህ አልቀም አላለቀም እኛም እንቀጥላለን። ለመሸጋገሪያ የሚሆን አንድ ሙዚቃ ጋብዘን እንመለሳለን።
Da 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 ሰሞኛ አኘን አራዳ ታራዳ ማራዳ አራዳ አሁን ያቲ ሰበባ አሃው ያራዳ ሆይ አገርም እንደሰ ይናፍቃሎይ አገርም እንደሰ ይናፍቃሎይ ማራዳ ማራዳ ሞልቷል ቋሊራው ነገር ፍቅር ይሽምታል አራዳ ነው ያለው ፍቅር ከነወሉ ያንተ ቀን ጨዋታ ይበቃል ነው ገልቱ ወዲያ ፍቅር አጥቶ ያለው
የሐዘን ማስታወቂያ ተወዳጇ እናታችን ወይዘሮ ታዮች ወልደ ጊዮርጊስ በተወለዱ በ84 ዓመታቸው ኦክቶበር 13 ቀን ከዚህ ዓለም በሞት ተለይተውናል። ሐዘናችን ሆኖ እስካሁን ያጽናናችሁንም ሆነ በሐሳብ ያልተለያችሁንን እያመሰገንን የእናታችን የቀብር ስነ ስርዓት የሚፈጸመው ነገ ሰኞ ኦክቶበር 21 ከቀኑ 11 ሰዓት ወይንም እንደ ኢትዮጵያ ሰዓት አቆጣጠር ከጧቱ 5 ሰዓት ሲሆን ከቀብሩ በኋላ ቮርበሪ በሚገኘው የኢትዮጵያ ሴንተር በመገኘት የመታሰቢያ ጸበል እንዲቀምሱልን በአክብሮት እንጠይቃለን። አድራሻ ቮርበሪስ ፕላን 52 ቱነልባና ቮርበሪ አስተዋይ ወይንም ቪቬክ እና ቤተሰቡ
አፈርካል ተጫለ ቃልናላጥ ካንቺጋር ኦታ ተላጥሎ አፈርካል ተጫለ ቃልናላጥ ካንቺጋር
አልመጮቻችን ከሙዚቃ ግብዣው እንዲሁም ከማስተዋቂያው ተመልሰናል። በዚህ ባላደራው ከስካሴ ዙሪያ ተጨማሪ መረጃና ኢንተርቪው ለማድረግ በዛው የስልክ ሙከራ በተደጋጋሚ ያደረግን ነው።
ቢሰጣካልን ሰዓት እናስቀባለን ብለን እናስባለን። ከዛ በተጨማሪ አድማጮቻችን እናንተም በሐሳብ አስተያየት እንድትሳተፉ እየጋበዝን ዚ በስቶክሆልም ተካሄደው የነበረው የባላደራው ሰልፍ አንደኛው የዓለም አቀፍ የባላደራ እንቅስቃሴዎች አንደኛው እንቅስቃሴ ነው ይመስለኛል የተካሄደው በካውሮፓም ከውጭም ከሌላው ከአሜሪካም ከሰሜንም ከሌሎች ዓለም ክፍሎች በስቶክሆልም የተካሄደው ይህ ደግሞ የሚያሳየው ምን ያህል በዚህ ከተማ የሚኖሩ ኢትዮጵያኖች በአገራቸው የፖለቲካና ወቅታዊ ጉዳዮች ላይ ምን ያህል እንደሚንቀሳቀሱ ነው። እኛም የኛም ስራ የዚህ የኢትዮጵያ ድምጽ ሬዲዮ ዋና አላማውም ሰው በአገሪቷና በአገራችን የሚካሄደውን የፖለቲካዊ ማህበራዊና ኢኮኖሚያዊ እንዲሁም በአጠቃላይ ያሉ ወቅታዊ መረጃዎችን ማቅረብ ነው። የዛ መረጃ ተጠቃሚ ሆናችሁ ወገኖቻችን ይሄንን የኢትዮጵያ ድምጽ ሬዲዮ በቅርብ ጊዜ አጠቃላይ በኢትዮጵያ ለሚኖሩ በስዊድን ለሚኖሩ በስቶክሆልም ለሚኖሩ ኢትዮጵያኖች ጥሪ ያቀርባል። የስብሰባ ጥሪ ሰዓትና ቦታውን በቅርብ ጊዜ እናሳውቃችኋለን። የስብሰባው አላማ በአጠቃላይ የኢትዮጵያ ድምጽ ሬዲዮ እንዴት ወደ ቀጣዩ ምዕራፍ ይሸጋገር፣ እንዴት ወደ ቻለ አሁን ካለንበት የስርጭት አሰጣጥም ሆነ ይዘት አንጻር ምን ምን ማድረግ አለበት፣ ህዝባዊ ውይይት ለማድረግ ቀንና ሰዓቱን ቀን ቆርጠን እንነግራችኋለን እና በዚህ ቀን በመገኘት ሁላችሁም ድጋፋችሁን እንድታሳዩ የሚል መልእክት አስተላልፋለሁ። ምትጨምረው ነገር ካለ ወደሚቀጥለው አርስት ከመሸጋገራችን በፊት በዚህ በባላደራው እንቅስቃሴ ዙሪያ የምትለው ነገር ካለ ድሉ ልስተመርሰው። እንደ አዲስ አበባ አዲስ አበባ ነዋሪ ነ እንደ አዲስ አበባ ነዋሪ ሆነ
የአዲስ አበባ ነገርማ ያው የአዲስ አበባ ሰው እንኳን እዛ ተወልዶ ያደገ አይደለም ከሌላም ቦታ ከሌላም ሀገር እዛ ተወልደ ያደግክ ብትሆን የሌላም ዜጋ ብትሆን ስለዛ ሀገር ያገባል። ምክንያቱም የተወለድክም እንጂ ነዋሪው ነው ለዛ ለሚኖርበት እንትን የሚመለከተው እንጂ ከሌላ ቦታ መጥቶ የኔ ነው ነው እንትን ይላል። እንግዲህ ድሮ የዛሬ 203 ዓመት ታሪክ የዛን ጊዜ እንትን አለ
ነበረ ብለታምናለን። እነዛ ታሪኮች እውነት ናቸው ብለታምናለን። ምናልባት ይሄ በአፈ ታሪክ በሚባለው ደረጃ ወደ ትውልድ ከትውልድ ይስተላለፍ ይደርሳል አይቀርም። አንድ ነገር ከነበረ አዲስ አበባ ከ150 ዓመት በፊት እንደዚህ እንትን የኔ ባለ አንዳንዴ የታሪክ ማስረጃ ማምጥቶ የሚከራከሩ ሌሎች ደግሞ አሉ። አዲስ አበባ እንደዚህ ነው ስማ፣ ሌሎቹ ደግሞ በአራተኛው ክፍለ ዘመን ወደ ኋላ ሄደው ደግሞ ከአራተኛው ክፍለ ዘመን ጀምሮ እንደዚህ ብሎ የሚያመጡ አሉ። ከ500 ዓመት በፊት ማስረጃ የሚያመጣለ
አዲስ አበባ ከዛ በፊት እንግዲህ ከተማ አልነበረችም
አይደል? ያው
በምትባለው አዲስ አበባ ያን የተባለው እንግዲህ እቴጌ ጣይቱ ናቸው ያወጡት። ከዛ በፊት
መናገሻቸው የአንኮበር ነበር ይመስለኛል ቅርቡ የ ኦኬ
እና ያው እንጦጦ አካባቢ ነበር። ግን ያ ኤሪያ አሁን ምን እንግዲህ አሁን ዘሆል አዲስ አበባ የምንለው እንትን ከተማ አልነበረም ወይ ጫካ ምናምን የነበረም ነው ወይ አልፎ አልፎ የተወሰኑ እንትኖች ሊኖሩ ይችላሉ። እንግዲህ ከዛ በፊት ነው ከዛ በፊት ደግሞ ሌላ ከሌላው እንትን ይልና ስለዚህ የአራት የአምስት መቶ ዓመት የስድስት መቶ ዓመት ታሪክ እያወራን ከባለቤት ማኮንን
የመንም የኛ ኢትዮጵያ ትሆናለች ይመስለኛል። አሁን ጅቡቲም የኛ ነበረች እስከ ቅርብ ጊዜ ድረስ። ያው ግን ምንድነው አንዳንዴ የኔ ነው የኛ ነው እና የኔ ነው የሚለው ይለያያል። የኛ ነው ማለት አንተንም ያጠቃልላል አንተም እኔም የኔ ነው ብቻ የሚለው ቃል ራሱ አንደኛውን አግላይ ነው በራሱ ቃሉ ራሱ ማለት ነው። ከዛ በተጨማሪ ደግሞ በታሪክ ከተከራከረን በተለይ የጽንፈኛ ብሔርተኞች የባለቤትነት ጥያቄ የሚያነሱባቸው ቦታዎች አሁን የሚኖሩባቸው ቦታዎች ራሱ ወይም ደግሞ አሁን በግዛት የተቆጣጠሯቸው ቦታዎች በኢትዮጵያ ካርታ የተወሰኑ የተከለሉት ቦታዎች ከመቼ ጀምሮ በስንት ዓመተ ምህረት በምን አይነት እንቅስቃሴ እስከዛ ድረስ እንደተደረሰ በታሪክ የተጻፈ ነው። ምንም አያከራክርም አያሻማ። ከመዳወላቡ ተነስተው እንዴት አድርገው በሞጋሳና በጉዲፈቻ በሚባሉ ሲስተም ማህበረሰቡን በሰላማዊም ይሁን በምንም ኮንከር እያደረጉ
ሰፊ ይዞታ ያዙበት መንገድ ያ መንገድ ነው። የቀድሞ በዛው ደግሞ በዛ የሚጨፈለቅ ማህበረሰብ አለ። በዛ ወረራም በለው መስፋፋት ወረራ አይደለም መስፋፋት። ስለዚህ ኢትዮጵያ ውስጥ ያልተስፋፋ አንድ ቦታ ላይ ስታክ አድርጎ ወይም ያለበት ቦታ ላይ የኖረ ህዝብ የለም። ሁሉም ህዝብ በተቻለው መጠን ይስፋፋል። ሲስፋፋ ካንደኛው ወደ አንደኛው በወሰን ይገናኛል፣ በባህል በቋንቋ ይገናኛል፣ በታሪክ ይገናኛል። ብዙ መሳሰሩ ነገሮች አሉ። የመስፋፋት ጠቃሚ ጎኖች ማለት ነው።
አሁን እኮ እንደም ቻይናዎች ኢትዮጵያ ውስጥ ካንዳ እየሰፈሩ መጥቷል። እነሱም ያው በሰው ወደፊት
በሌላው ቢያንስ በቋንቋና በመልክ በባህል የሚለያዩ ህዝቦች ራሱ በተለያዩ ዓለምሎች ዓለም ላይ ለምሳሌ በኮሎኒያሊዝም ጊዜ መጡ። ደቡብ አፍሪካ ውስጥ ይኖራሉ፣ ኔዘርላንዶች አሉ። እንደዚህ ዋይት እንትኖች አሉ፣ ምንድነው እንግሊዞች አሉ፣ ህንዶች አሉ፣ ጃማይካዎች ምናምን አሉ።
ኬንያ ውስጥ ወጋን እንትና አሉ ነጮች።
የቅርብ ጊዜ እንግዲህ አሁን እነዚህ ሰዎች ሲጀምር በባህል አይገናኙም፣ በቋንቋ አይገናኙም። ያስተሳሰራቸው አንደኛው ገዢ አንደኛው ተገዢ ሆኖ ነው። ዛሬ ግን ያንን ነገር ቢያንስ በተወሰነ ደረጃ እኛ በዘር በቀለም በሃይማኖት በቋንቋ በባህል በሁሉም ነገር አንድ ይሆንን ይሄ እኔ ነው ያ እኔ ነው ስንል ሌላ ዓለም ላይ ምን ጋጭበት ነገር ቢሰማና እንትን ቢኖረው በተለይ በከተማ እኔ እሺ
በከተማ ተስፋፍታ ሞደርን ኮራ
ያን ነው የመቀማት ኖርማሊ የመቀማት ወይም ደግሞ የኢኮኖሚ እንትን ማድረግ ነው። ባይዘይ እነዚህ ሰዎች ቢይ በተደጋጋሚ ተክሰው እኔ በግለሰብ ደረጃ ሳይሆን እንደ ተቋም አድርጌም ማስባቸው አሉ። በሌላው ዓለም ላይ የፖለቲካ የበላይነት ድሮ ላይ ፖለቲካን ለመቆጣጠር ኢኮኖሚን መቆጣጠር አለበት። ህዋት ለ27 አመት ኢኮኖሚውን በደንብ አርጎ ተቆጣጥሯል። ኢኮኖሚውን ስለተቆጣጠረው ፖለቲካውን መስነሳው አልነበረም። ያ ዘመን ግን እየተቀየረ ነው የመጣው። አሁን ኢኮኖሚውን መቆጣጠር ሳይሆን ሚዲያውን መቆጣጠር ነው። ለምሳሌ አዲስ አበባ የኛ ወይም ደግሞ አዲስ ይሄ የጽንፈኞቹ እንቅስቃሴ አሁን በከፍተኛ ፍጥነት ኢትዮጵያ ውስጥ ያሉ ሚዲያዎችን እየገዙም ሼር እየሆኑ እየተቆጣጠሩ ነው። ሚዲያውን ተቆጣጠርክ ማለት ፖለቲካውን በተወሰነ መልኩ ማዞር እንደምችል ከኢኮኖሚው በተሻለ ማለት ነው። ምክንያቱም ኢኮኖሚው ያላቸው ሰዎች ድሮ ላይ ቀጥታ በፖለቲካ ይሳተፋሉ። አሁን ኢኮኖሚው ያላቸው ሰዎች በሚዲያ በኩል ነው ፖለቲካ ውስጥ የሚሳተፉት።
በተለይ አዳዲስ ጄኔሬሽኑን
በደንብ አድርገው አዲስ ታሪክን እንደ አዲስ እንደመጻፍ ያለ ነው የታየው። በፌስቡክም በለው የተለያዩ ሚዲያዎችን በመጠቀም አንዳልከው አዲሱን ማንተን አዲስ አበባ መጀመሪያ የልዩ ጥቅም ነበር የተባለው አሁን ማንን ይገባ የኛ ነው። አቀስ ብለ ደግሞ ከአመታት በኋላ እንትን በእስራኤልና በጣሊያን በእስራኤልና በፓለስታይን መካከለ የነበረው ይሄ ነው። እስራኤሎች በመጻፋቸው ካሪክለም ውስጥ ምናስ ያሳተሙ ነበር የእስራኤል ድንበር እስከዚህ ነው ይላሉ ለልጆቻቸው አስተምሯቸው ለውሸት። ያ እስራኤላዊ የተማረ አድርገው ይመጣና ይሄ የኛ ነው ይላል። ስለዛ መንግስት ደግሞ አው ገብቷል እንዴት አርገ ሰዎችን እንዴት እንደምትቀርጻቸው
ለሰንቲንግ አሁን ወያኔ በዚህ 27 አመት ውስጥ ያለውን ታሪክ እየፈበረከ አሁን በተለይ እዚህ ያ ሎሌ እንትን እሷም በነ ተስፋዬ ገብረአብ በረከት ስምኦንና በመለስ ዜናዊ በእነሱ የሶስቱ ፕሮጀክት ነው ያን እንትን ያደረገው። በዛ እንት ነው እንትና እና እስቲ በዛ ጊዜ ነበር እንግዲህ አሁን 27 አመት በዛ አሁን እንግዲህ በዛ ጊዜ 5 10 አመት ልጅ የነበረ ልጅ ይሄን ታሪክ ሲሰማ እውነት እየመሰለው ነው ይመጣል አይደል? አንድና የሆነ ጊዜ ሲመጣ እንት ሊሆን ይችላል።
ያን አሁን አዲስ አበባም ጉዳይ ከጊዜ በኋላ አዲስ አበባ ጉዳይ አሁን ያለው ትውልድ መናገር የሚችለው ትውልድ ወይም ደግሞ መናገር ያለበት ትውልድ ካልተናገረ የሚመጣው ትውልድ አይዘር ኮንፊውዥን ውስጥ ነው የሚሆነው። አዲስ አበባ እውነትም እንደዚህ ካልሆነ ደግሞ ወደ አንደኛው ጎራ መቀላቀለው አይቀርም። ሚዲያውን ያዘው ጎራ ጋር ነው የሚቀላቀለው ብያምናለሁ። ምክንያቱም አሁን ሚዲያውን በፍጥነት የመቆጣጠር ነገር አለ። አይተከሆነ ኦኤምኤን ጨምሮ ኤልቲቪ ሸገር የዛሚ ኮኔክሽን የሚሰባቱ ሶስት ሚዲያ በአንድ አመት ባነሰ ጊዜ ውስጥ መቆጣጠር ማለት የሚዲያ ተጽዕኖ ገና ምን ያህል ታሪክን ለማፈበረክ የተፈረቡ የፈበረኩትን ታሪክ ለማስተላለፍ እንደሚጠቅማቸው አቁታል። እና እኩል ደግሞ ከነሱ ጋር መራመድ ያስፈልጋል።
እንግዲህ እነጆር ደግሞ ይሄን ሲያረጉ ከመስተጀርባቸው እንግዲህ ዝም ብሎ ያለ ኢኮኖሚውን ያለ ምክንያት እንትን አይልም። ምክንያቱም ከመስተጀርባው
ያን አጀንዳውን ማስተባታቸው ማለ ይዛን እና በነሱ ፍጥነት እኩል ካልተጓዘ የአዲስ አበባ ባላደራም ይሁን ሌላው እነሱ በሚሄዱበት ፍጥነት ካልተጓዙ በሚቀጥለው ትውልድ ላይ ወይም በቅርብ ጊዜ የአዲስ አበባ ጉዳይ አሁን ከመከራከሪያ ያልፍና እርግጠኛ ሆኖ ሌላው መብት ጠያቂ ነፋጌ የሚሆንበት ነው የሚሆነው ብያምናለሁ። ስለዚህ ሁሉም ኢትዮጵያዊ የድርሻው መወጣት አለበት። በሚችለው እዚህ ማገር የምትገኙ በተደጋጋሚ እንደምንለው በየትኛውም አደረጃጀት ውስጥ ልትሆኑ ትችላላችሁ፣ ስለ ሀገራችን መረጃም እኛም ይዘን እንመጣው ይመለከተናል በሚል ነው።
የአዲስ አበባ ሰው እኮ አሁን ከሰባት ሚሊዮን በላይ ነው። 7 ሚሊዮን 8 ሚሊዮን ይሆናል።
አሁን የመሬት ወረራ በቅርብ በ3
በቀን ላይ ደግሞ በሰራንት ላይ ከ10 እስከ 12 ሚሊዮን ህዝብ የሚንቀሳቀስበት አገር እና እንግዲህ ያንን ሰው ራሱ አንደርማይን ማድረግ ነው እኮ አለ ሁሉ የኔ
ያው ብሄር አይደለም የአዲስ አበባ ህዝብ። አሁን እነሱ የሚያመጡት መከራከሪያ
ሜትሮፖሊታን ነች ከተማ ናት። ኒውዮርክ
እንደ ጃፓን እንደ ቶኪዮ ያ
ሲዝ እንደ ብዙ እንትን ተቋሞች አሉ።
5 ሚሊዮን እና ከ5 ሚሊዮን ህዝብ በላይ ያለው ከተማ ሜትሮፖሊታን ወይም ደግሞ ሜጋ ሲቲ ይባላል። ሜትሮፖሊታን አክቹአሊ ኢኮኖሚ ነው። ሜጋ ሲቲ ማለት በህዝብ ቁጥራቸው 5 ሚሊዮን እና ከ5 ሚሊዮን በላይ የሆኑ ከተሞች ሜጋ ሲቲ ከሚባሉት ውስጥ አዲስ አበባ የገባቸው የዛሬ ብዙ አመት ነው። በ2001 ምናም ሜጋ ሲቲ ነች አዲስ አበባ። ለተለያየ ቀመር ሲሉ
ብዙ እንትን ያለው በተያየ ኦኤዩ ምናውን ያለበት
አዎ የብዙ ያለ ማቀፍ መቀመጫም ነች። እና እንደ አዲስ አበባ ግዙፍነቷ የአዲስ አበባን መብት የሚያቀነቅኑ ሰዎች አሁን በተቃራኒ ካሉ አካላት ጋር ሳንጻጽራቸው ጥንካሬያቸውና ጽናታቸው እንዳለ ሆኖ የነስክድር የባላደራው እንቅስቃሴ ሌሎች ፓርቲዎች በኢትዮጵያ ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎች የአዲስ አበባን ጉዳይ ለምን ችላ እንደሚሉት አይገባኝም።
ባይዘው ግን ኢዜማ የመግለጫ አውጥቷል እዚህ መከልከል እንትን
አዎ ማለት መግለጫ አይደለም እንደ ሀገር አቀፍ ሆኖ ስለ ኢትዮጵያ ዜግነት ከራከራለው የሚል ፓርቲ የአዲስ አበባን ጉዳይ በአንድ ወረቀት መግለጫ አይደለም። ለምሳሌ መሬት ወረራ እየተካሄደ ነው
እዚህ ስለ አዲስ አበባ ጉዳይ ዶክተር ብራኑም የሰጡት እንትን አለ።
ከዛ በፊት ደግሞ የእስክንድርን እንቅስቃሴ ተቃውሞም የሰጡት ነገር አለ። ሌላው ብቸኛው የፓርላማ ተመራጭ
አዲስ አበባ ጉዳይ ላይ እስክንድርን ተቃውሞ ማለት እኮ አዲስ አበባ
አባባሌ አይደለም ግን የብቸኛው የእስክንድር የፓርላማ ተመራጭ የነበረው ሰውዬ
ግርማ
እነሱም እኔ አዲስ አበባ ላይ የተንሸፋፋ መለካከት ሲያንጸባርቁ ያሉ አንዳንዴ ከየት እንደመጡታል አሁን ደግሞ ወደመጨረሻ ደግሞ የሚሉት ነገር አለ እና ተገለባባጭ አቋም ሊኖር አይገባም። አዲስ አበባ ላይ ጽንፈኛዎቹ ያላቸው አቋም ወጥ ነው። አዲስ አበባ የኛ ነች ነው በቃ። ሌላው በዚህኛው በኩል አዲስ አበባ ይመለከተኛል የሚለው ግን እንደ ወቅቱና አሁን ኢዜማ መግለጫው ተስ ያን ሁሉ ጊዜ የት ነበረ እንደ አንድ ፓርቲ እንደሚመለከተው ፓርቲ የኢትዮጵያን የዜግነት ፖለቲካ የሚያራምድ ከሆነ ለምንድን ነው አዲስ አበባን ጉዳይ ይችላል ብሎ ይህን ሁሉ ጊዜ የሚቆየው? የትኛውን ፓርቲ በተለይ ሌሎች ፓርቲዎችም አሁን ለምሳሌ ኢዜማ ኦሮሚያ ክልል ሄዶ እንዳይ የተከለከለ ፓርቲ አለ ይመስለኛል። ምርጫ ቅስቀሳ እንዳያደርግ አብን ተከልክሏል ለምሳሌ። እንዲያውም ብቸኛው የአዲስ አበባን ጉዳይ
ኢዜማ ወደ ባህር ዳር ላይ ሆነን እሱም ተከልክሏል።
አዲስ አበባ ላይ በነጻነት እየተናገሩ ሀሳባቸውን ስለ አዲስ አበባ ጉዳይ ይናገሩ እና ፓርሌሎች እንደዚህ መለከታን ለሚውታ እኛም በተቻለን መጠን የአዲስ አበባን ጉዳይ ሁሌ እናስተጋባለን።
ነገሩ እነኚህ በዜግነት የሚያምኑ እንትኖች በአዲስ አበባ ጉዳይ ላይ ምንም አትደራደርባቸው። አሁን የኦሮሞ ጽንፈኞቹ ናቸው እንግዲህ እንትን ያሉት የአዲስ አበባ የእኛ ናት ያሉት እንጂ ሌሎቹ የእናንተ ነው ያላቸው የለም።
አይደለማ ቢያንስ ይኸውልህ አልኩ እኮ ቅድም የሚዲያ ተጽዕኖዋል። አንድ ፓርቲ ሲሰራ ለአንድ አሁን ላለው ስነ ስርዓት አይደለም የሚሰራው፣ ታሪክ ማስቀመጥ ማለፍ አለብህ። እነዚህ የፋብሪኬትድ የሆነ ታሪክ በሶስት ሚዲያ በአራት ሚዲያ አውትሌት የጽሁፍ ሚዲያንም ጨምሮ ጋዜጣ አላቸው። አሁን ሁለት ሶስት ጋዜጣ አለ፣ ማህበራዊ ድረገጽ አለ፣ ፌስቡክ እና ትዊተር ምናምን፣ ሶስት ሚዲያ አራት ሚዲያ በድምጽ በምስል አለ፣ በአለም አቀፍ በዛው አካባቢ የሚተላለፍ እንዳልኩ፣ እነዚህን ሁሉ ተጠቅመው አዲስ ታሪክ ለመጻፍ እየሞከሩ አዲስ ታሪክ በአጠቃላይ ኢትዮጵያን ታሪክ ኢቭን በታሪክ ብቻ ሳይሆን ባንዲራ ከመኪና ላይ ያስፋቁ ነው። ያየን ነው ሰሞኑን ከስካሴ ከመኪና ላይ ባንዲራ የሚፈቁ ወጣቶች ተፈጥሯል። ከነዚህ ጋር አንድ ጥርሱን በትክክል የማይፈቅ ባንዲራ ይፈቃል ምናም ብሎ እንደዚሁ አንድ አንዱ ስላቀም አለው አግራሞትን የሚፈጥርብም ነገር አለ። እንዴት ነው አንተ ከእንደዚህ አይነት ከልብ ቢቻል ከሌላም ነገር ላይ ይፋቃል? ሐሳቡ ግን እንደዚህ አይነት ትውልድ እየተፈጠረ ነው
ያስማ
እና ይሄንን ትውልድ ደግሞ ይሄ ፓርቲ ለዚህኛው ምርጫ ብሎ አይደለም ወደደረ ያለበት የትኛው ፓርቲ ኢትዮጵያን ብሎ የሚወዳደር ከሆነ ለዚህኛው ትውልድ ብቻ አይደለም ለሚመጣው ትውልድ እነዚህ የሚያደርጉትን በተቃራኒው ማድረግ አለበት። ማን እንዴት ነው በህግና መንግስት ባለበት ሀገር የሀገሪቷ ባንዲራ በየሚዲያው ላይ የሚፋቀው? ይሄን ትውልድ እንዴት ነው የተፈጠረው? በሚዲያ የተፈጠረ ትውልድ ነው። ይሄ ትውልድ አንብቦ ያውቃል?
በሚዲያ መመለስ አለብን ነው።
በተለይ ሁሉም በተቻለው አቅም የሚባሉ የውሸት ታሪኮችን በማስረጃና እውነትን ያመጡ ገንቢ ወደ ሆነ ትክክለኛ ታሪክ መቀየር። ፓርቲዎች ደግሞ እንደ ፓርቲነታቸው ለአሁን ሳይሆን ለሚቀጥለው ትውልድም ለኢትዮጵያ እንትን የሚሉ ከሆነ ችላ ማለት የለባቸው።
እንደኚ ፓርቲዎች እኮ አሁን ምን አሁን አዴፓ ብትለው አበን ኢዜማ ምናምን ብትለው በአዲስ አበባ ጉዳይ ማን እስካሁን የተደራደረ የለም። አዲስ አበባ እንትን
አለመደራደር
ግን ለነዚህ አሁን እነኛ እንትን ባሉ ጊዜ
የልብ ልብ እኮ ይሰጣል። ለምሳሌ እስክንድር ነጋ የጋዜጣ መግለጫ ይሰጥ እስከ ቢሮ ድረስ ተኪዶ እንደዚህ አይነት ነገር እኮ የሚደረገው ሌላው ስላልተደራጀ ነው። ሌላው ቢደራጅ እኮ እንደዚህ አይነት እንቅስቃሴ አያደርጉም።
አይ ብን መንግስትም እኮ ገዢው መንግስትም የአዲስ አበባ የኦሮሚያ ናት ሁሉም እንትን አላለም አይደል? ዝም ብሎ ያደበሰብሰው ይመጣል እንጂ ስለዚህ እንትን አለ እንግዲህ የቁርጥ ቀኑ ሲመጣ
አዎ እንግዲህ እስቲ እዛን ጊዜ ምናምን ያው በማስቀጠል አድማጮቻችን ይሄንን እንትን ብለና
እንጋብዛችሁና
መልካም
እንግዲህ ብዙ
Oh, ውደት ጋር ተያይዞ ብዙ ሐሳቦች ሲነሱ ስለምሰማ ይሄ መጀመሪያ ያገኘው ተድል ስለሆነ እዚህም ያለው ስብስብ ቀላል ባለመሆኑና ለመላው ኢትዮጵያውያን ይሄንን ጉዳይ ባጭሩ መግለጽ ፈልጋለሁ። የፓርቲ ውህደት ጉዳይ አላለቀም። እኛ የመደመር ፍልስፍናን የምናምን ሰዎች በዲሞክራሲያዊ ውይይት ስለምናምን አንድ አመት ከስድስት ወር ሙሉ ተጠንቶ ያለቀ ሰነድ ቢሆንም ላለመበተን ስንለማመንና ስንወያይ ከርመናል። አሁንም ውይይቱ አልተቋጨም። ውይይቱ ሳይቋጭ አንዳንዶች ይህ የፓርቲ ውህደት መጨፍለቅ ነውና ኢትዮጵያን ከፌደራላዊ ስርዓት ወደ አህዳዊ ስርዓት መመለስ ነው የሚል በእኛ ውስጥ ታስቦ ታልሞ የማያቀውን መርዶ አረዱን። ፓርቲው አንድ መሆን ኢትዮጵያን የሚጨፈልቅ ከሆነ ኢትዮጵያ አልነበረችም ተጨፍልቃለች ማለት ነው። ምክንያቱም ትግራይ ውስጥ ቲፒኤልኤፍ የሚባል ድርጅት እንጂ ኩናማ የራሱ ድርጅት የለውም። ኢሮብ የራሱ ድርጅት የለውም። ኢሮብ የራሱ ልዩ ወረዳ አለው። ኩነማ የራሱ ልዩ ወረዳ አለው። በቲፒኤልኤፍ ይተዳደራል። ነገር ግን የፌደራል ስርዓት አልተጨፈለቀም። በአማራ ክልል ኦሮሞ፣ ቅማንት፣ አገው፣ አርጎባ የሚባሉ ህዝቦች በባዕዴን መንግስት ስር ይተዳደራሉ። በባዕዴን መንግስት ውስጥ እና ፓርቲ ውስጥ ማዕከላዊ ኮሚቴ ከፍተኛ አመራር ሆነው በፌደራል ስርዓት ውስጥ ላለፉት 27 ዓመታት ኖረዋል። በአማራ ክልል የአገው የሚባል ፓርቲ፣ የቅማንት የሚባል ፓርቲ፣ የወሎ ኦሮሞ የሚባል ፓርቲ በሌለበት እስካሁን ተጨፍልቀን ነበር ማለት ነው። በደቡብ ደህደን የሚባለው ፓርቲ 56 ገደማ ብሔር ብሔረሰቦችን ደምሮ አንድ ፓርቲ ሆኖ ሲሰራ በወላይታ ዞን ወላይተኛ አይነገርም፣ በሲዳማ ዞን ሲዳምኛ አይነገርም፣ በሀዲያ ዞን ሀዲይኛ አይነገርም። ሀዲይሳ ነው የሚባለው፣ ሀዲይኛ አይባልም። ሀዲይሳ አይነገርም ብሎ አያውቅም። አንድ ፓርቲ 50 ብሔር ብሔረሰቦች ማስተዳደር ከቻለ እንዴት ነው አንድ ፓርቲ ኢትዮጵያን ሲያስተዳድር መጨፍለቅ ሊሆን የሚችለው? እንዴትስ ነው እኛ ኢህአዴጎች ራሳችን ለሰላሳ ዓመታት አንድ መሆን ተስኖን ኢትዮጵያን አንድ ማድረግ የምንችለው? የትናንትናውን ስህተት እናርማለን ስንል ኢህአዴግ ባለፉት ዓመታት ህገ መንግስቱን በብዙ መንገድ ሲጥሰው ቆይቷል። ከዚያ ውስጥ አንዱ ህገ መንግስቱ አንድ የኢኮኖሚና የፖለቲካ ማህበረሰብ መፍጠር ቢልም እንኳን ኢትዮጵያን አንድ ማድረግ ራሱም አንድ መሆን ተስኖት ቆይቷል። ሌላ የሚያሳዝነው ነገር ግን መደመር ፍልስፍና ከሆነና ፓርቲው ከተዋሃደ ወደ እልቂት እንገባለን የሚለው ጉዳይ እልቂትን ምን አመጣው ነው? አንድ ፓርቲ መሆንና መደመር የማያዋጣ ከሆነ ጀግና ሰው ውስኪውን አስቀምጦ መባዛት የሚል አማራጭ ሐሳብ ይዞ ይመጣል።
አድማጮቻችን ከዚህ ቀደም የሰማችሁት የዶክተር አብይ መደመር ወይም በኦሮምኛ ኢዳሙ ተብሎ ተረጎመው የመጻፍ መረቃ ፕሮግራም ላይ የተናገሩትን ከንጭበልና ሰማችሁ ነው መከረነው። እንግዲህ በአለም ላይ በተለያዩ መሪዎች የተለያዩ ጽሁፎች ይጻፋሉ። በስልጣን ላይ ያሉ ስልጣን ከለቀቁም በኋላ ይጻፋሉ። በአብዛኞቹ በብዛት ስልጣን ከለቀቁ በኋላ መጻፍ ይጻፋሉ። ህይወቴና ኢትዮጵያ ታሪክ ከርምጃ ትግላችን እነዚህ የስላሴና መንግስቱ የጻፋቸው መጻፎች ናቸው። ህይወቴና ኢትዮጵያ ርምጃ እንዲሁም ትግላችን በመንግስቱ ኃይለማርያም መንግስቱ መለስ ዜናዊ የጻፋቸው መጻፎች በግጥም ይጻፍ ነበር የሚሉት ያው መጻፍም ጽፋል ግን እኔ ያበብኩት መጻፍ የለም። እና እንደዚሁ ካለም ደሞ ሎንግ ቱ ወርክ ቱ ፍሪደም በማንዴላ የኦባማ መጻፍ አለ ብዙዎች ጽፏል። የተለያዩ በስልጣን ላይ ያሉ ግን ጽፈው ሀገራቸውን መለወጥ የቻሉ የተለያዩ ሰዎች አሉ። ከነዚህ መካከል የማኦ ዘዱን ቀዩ መጻፍ ወይም ዘ ሬድ ቡክ የሚለው ተከሳል ከመጻፍ ቅዱስ ከጥሎ ሁለተኛ ኮፒ በመሆን በአለም ዙሪያ በጣም የሰራጨ መጻፍ ነው። በተለያዩ ቋንቋዎች ከሜንደሪን ቋንቋ ውጪ ተተርጉሞ ቀርቧል። ያ የቻይናን ሪቮሉሽን የቀየረ ወይ የቻይናን ታሪክ በተወሰነ መልኩ የቀየረ መጽሐፍ ነው። እንደዚሁ ጋዳፊን በስልጣን ላይ ያለ ስለ ዲሞክራሲ አንድ መጽሐፍ ጽፏል። ምንም የቀየረው ነገር ባይኖርም እንግዲህ ዶክተር አብይ በአንድ አመት የስልጣን ቆይታቸው መደመር የሚለውን ፍልስፍና በመጽሐፍ መልክ አድርገው ጽፈው ትላንትና አስመርቀዋል። መጽሐፉን ገና አንብቦ ስለ መጽሐፉ ለመናገር ጊዜው ገና ቢሆንም በመረቃት ውስጥ ጊዜ ስላነሷቸው ሐሳቦች የተለያዩ ሰዎች ስለመደመር ምንነትና ስለ መጽሐፉ ስለ ፍልስፍናው ያወራቸው ነገሮች አሉ። እነሱን እያነሳን እንወያያለን። እንግዲህ የመደመር ፍልስፍና ዶክተር አብይ ከስልጣን ከመጣታቸው በፊትም በተለያዩ መድረኮች ላይ ሲናገሩት እንደነበረ የተለያዩ ዶክመንተሪዎች ሰርተው አይተናል። አሁን በፍልስፍና መልክ ወይም ደግሞ በመጽሐፍ መልክ ሆኖ ያው መደመር እንደ ፍልስፍና ነው ሳቸው የሚገልጹት በነዛ አይነት መልክ ሆኖ ቀርቧል። ነገር ግን ይሄንን የመደመር ከመጽሐፍነት በዘለለ አብዮታዊ ዲሞክራሲን ይተካል። የመደመር ፍልስፍና አሁን ላይ መንግስት እየተከተለ ያለው የአብዮታዊ ዲሞክራሲን ተክቶ ማገልገል ያለበት ይሄ አስተሳሰብ ነው ብለው በግልጽ ተናግረዋል። ምክንያቱም አብዮታዊ ዲሞክራሲ ላለፉት 27 አመት 28 አመት ሀገራችን ላይ ተሞክሮ ምንም አይነት የለውጥ ኦዴፓ ባወጣው መግለጫ ቀደም ብሎ እንዲያውም ኦዴፓ ባወጣው መግለጫ ላይ ነው አብዮታዊ ዲሞክራሲ መስመር ለኢትዮጵያም ሆነ ለኦሮሚያስ ምንም አልጠቀመም፣ ስለዚህ ያን መስመር እንቀይራለን የሚል ነገር እና መደመር ከመጻፍም ዘሎ እንደነ ማኦ ዘዱንግ መጻፍ የሪዮት ዓለም መጻፍ እንደ ሶሻሊዝም እንደ ሌኒኒዝም እንደ ምናምን እንደ ሪዮት ዓለምነት ለነ የሚነበበው ወይም አንብበን ወደዛ አይነት እንቅስቃሴ ነው መንገበው ብለው ዶክተር አብይ መጻፉን ከመጻፍነት ባዘለለ የፍልስፍና ማለት ያስተሳሰብ ሪዮት አርጓ ውስጥ ይወስዱታልና ባታነበውም እርሱ እስቲ ስለመጻፉና በወቅቱ ስለተባሉ እዛ መድረክ ላይ ስለተባሉት ነገሮች ትንሽ አንተና
አሁን እንደውም ባላስተውስ ዶክተር ምህረት ነው
ምህረት ደበበ
አዎ እሳቸው እንደውም ተሲሉ መደመር የዛሬ 50 አመት ከ50 አመት በፊት እንደው ያንን ነገር አስዩም ብናርገው ከ50 አመት በፊት ምን ይመስል ነበር? ከ50 አመት በፊት ስለመደመር እንደዚህ ማይታሰብ እንትን ነበር። አሁን ደግሞ እዚህ ደረጃ ላይ ደርሰናል። የዛሬ ከ50 አመት በኋላ ደግሞ እንኳን ያገር እንትን አለም ዓለም ተደመረበት እንትን ሊደርስ ይችላልና ይሄ ፍልስፍና አንበለው ወይስ
ያ እንደዛ እንደሪዮት ዓለም የሚወሰድት ምክንያቱም
እና የሚያስተምር እንትን ነውና ይሄ ማህበራዊ እንትንን የሚለውጥ ነው አገርንም ለብልጽግና እንትን ምንልበት ነው ካልተባበር እንትን ተባብረ ካልሰራ አንድ ነገር ካልተጋገስክ እንት ነው ያ ማለት የመደመር እንት ነው። እንግዲህ ዴቨሎፕ በሚያደርግበት ጊዜ እንግዲህ የዛሬ 50 አመት
ውጤቱ ታይቶ ነው እናወራበት እስከ 50 አመት ድረስ አድማጮቻችን በትግስ ተብቁን ዞሮ ዞሮ ምንድነው ይሄ እንትኑ ሐሳቡ ወይም ጽንሰ ሐሳቡ ኢትዮጵያን ብዙ ጊዜ በአገራችን አገር በቀል ያለውን ሐሳቦችን አመተን ወደ ኢትዮጵያ ላይ ለመትከል ሞክረናል። ከሶሻሊዝም ከእሱ እንደውም በንግግሩ ላይ ሶሻሊዝምን ማርክሲዝምን ተችቶ ነው ትላንትና ሲናገር የነበረው። እስከኛ ሀገር የበቀለ ወይንም ደግሞ ሀገራዊ ስሜት ያለው ፍልስፍና መከተል የሚለውን እኔ በበኩሌ ዶክተር አብይ አድናቂ ነኝ። የጠቅላይ ሚኒስትር አብይ ሳይሆን የዶክተር አብይ ምናልባት በመድረክ የሚያረጋቸው ንግግሮች ትላንትናውን የመደመር መጻፍ ምርቃታቸው ላይ ተናገሩት ንግግርና ሁሉ ዘ ፋክት ኦን ዘ ግራውንድ እና እንደውም ዶክተር ማራ ጉዲና ናቸው የመጀመሪያ ዋክ ዘ ቶክ ብለውት ትንሽ ያስቆረፉት። እኔ በዛ ወቅት አልገባኝም የሳቸው ንግግር። ነገር ግን አሁን እየገባኝ ሲመጣ ምንድነው የመደመር ፍልስፍና በሐሳብ ደረጃ በጣም የሚጣለል ነገር የሌለው ነው። ከንግግራቸው ትላንት ከተባለው በአጠቃላይ መደመር ምን ማለት ነው? መደመር ያለፈውን ይቅር ማለት ነው። መደመር ጠላቱ ድህነት ነው። መደመር ሰው ወዳጁ ብልጽግና ነው። እንደዚህ አይነት ነገሮች ናቸው ተባሉት እና በጣም ገንቢ የሰነ ልቦና ይሄ የአነሳሽ ሞቲቬሽናል ስፒከሮች የሚናገሩት አይነት ነገር ነውና ዛሬውኑ ካልተደመርኩ ሁሉ ትላለ እሱም ሰምተህ ስትጨርስ ማለት ነውና ነገር ግን ምንድነው አሁንም የሚያሳስበኝ እኔ የፍልስፍና ጉዳይ ሳይሆን አንደኛ የሐሳቡ ፈጣሪ እሳቸው እስከሆኑ ድረስ ሐሳቡን በትክክል ማስረዳት የሚችሉት እሳቸው ናቸው ከኛም ከማንም በላይ ማለት ነው። እኛ በገባን መጠን በመሰለን መጠን እናስን ሐሳቡን መንገልጸው ነገር ግን መሬት ላይ ያለውን እውነታ መናገር ምንችል ይመስለኛል። ያ ምን እናገረው እውነታ ምንድነው? መደመር እኩልነት የእኩልነት ውጤቱ እኩልነት ነው። የትኛውም ነገር ሲባዛም ሲደመርም ሲቀነስም እኩል ይሆናል የሚባል ነገር አለውና አሁን ጥያቄው የመደመሩ ሳይሆን እኩል የመሆኑ ነው። እኩል የመሆን ነገር ደግሞ በጣም አንዳንድ ነገሮች ላይ እየታየ አይደለም እና መጽሐፍ ምረቃው ላይ ካነሷቸው ሐሳቦች መደመር የማያዋጣ ከሆነ በሰላማዊ መንገድ መባዛት የሚል መጽሐፍ ይዛችሁ መታችሁ ያንን መታገል ትችላላችሁ ውስኪያችሁን አስቀምጣችሁ የሚል መጨረሻ ላይ አለና ትላንትና በጣም ብዙ ውስኪ ነው ኢትዮጵያ ውስጥ የተጠጣው የሚል ዜናም ደርሶናል። በተያያዘ ሳቸው ውስኪ ያሉ ስለነበረ እና የሐሳብን በሐሳብ መሞገት የሚችሉ ሰዎች ካሉ መደመር በሐሳብ መሞገትን ያምናል። መደመር በልዩነት እንደ መጥፎ ነገር አያየውም። ነገር ግን ውሃ የሚጠጣ ማህበረሰብ በሌለበት አገር ውስጥ ውስኪ የጠጡ ለአመታት ሆቴል ውስጥ ተቀምጦ ስለ ሪዮት ዓለም ማውራት እንደማይቻል ይሄ ማለት ወደ መጨረሻው የቃላት ጦርነት መዘላለፍ ደረጃም የደረሱበት ነውና ከዛ ቀድሞ ህዋትም ያወጣው መግለጫ አለ። እሱንም ይመስለኛል እሳቸው ለመናገር የፈለጉት አገር ጨፈለቃለች እንደዚህ ብሎ የተናገሩት ነገርና መደመር ሐሳቡ በጣም አሪፍ ነው። አሁን ወደ ተግባር ሲሄድ ምን ይመስላል የሚለውን ዝም ብለን በሐሳብ ደረጃ እስቲ ምን ይመስላል አንተ መደመር ላንተ መደመር አዲስ አበባ ይሄዳል በቅርብ አይደል? መደመር እንዴት አየው? በዛ በነበርክበት ወቅት የመደመር መንፈስ አለ ወይ?
እንዴ አለ አንዳንድ ቦታ እንትንም ብታይ ግን የሰው የመፈቃቀር ወይ የመተሳሰብ ደግሞ ሰው እንደ ድሮ አይምሰል። ፖለቲካውን አሁን እኛ እንደምናስበው አይደለም። አሁን ኤቭሪ ኢንፎርሜሽን ያገኛል ሚዲያው ምናምን በደንብ እንትን ስለማየው በደንብ ኮንሺየስ ነው ሰው። እንደ ዲስከስ ስታረጋቸው በደንብ ነው ስለ ጠንቅቀው የሚያውቁት ከታች እስከ ላይ። እንደውም
ችግሩም
የሚሉት ናቸው ነው እያስቸገሩ ያሉት።
ችግሩም ግን ያንን መረጃ ማይጠቅመው መረጃ የሚጠቅመውንም መረጃ መሰብሰብ ይመስለኛል። ኖርማሊ መረጃ ሳናጣራ መጠቀም መረጃውን ለጥቅም ሳይሆን ለጉዳት እንደመዋል ማለት ነው።
አንደኛ እንደ መሰለ እዛ ሰው እየኖረበት ነው። እኛ እንኳን ውጭ ሆነን በሰኛን እንደሞር በሰማ ነው እንደዚህ እያሉ እንትን ምን ነው። እነሱ ግን ኑሮውን እያዩት እንትን እያሉ ነው ነገሮችን የሚያነጻጽሩት አይደል እንዴ? እና ብዙ ግን እንዳየሁት ትግስተኛ ዙር አለ። አንዳንድ መጥፎ የምታየው አንዳንድ ቦታ ስታይ ደግሞ ይሄ የተረኝነት መንፈስ ምናምን የሚታይበት ቦታ አለ። ግን እዛ ያለው ሰው ከጤፍም አይቆጥራቸው ያለ እንትን እንላለን እንጂ የትም ምንም አያመጡም ነው የሚለው። ግን ያው ነገሮች አሉ። ምክንያቱም አንደኛ ይሄ ነገር ይሄ ለውጥ በሪፎርም የሆነ ነገር ስለሆነ ብዙ ነገሮች ገና ቀስ እያሉ
ያ ትግስቱን ግን ከምን እኔ በትግስቱን መረዳበት የህዝብ ትግስተኛ ነው ምትል አንድ አሌክሳንደር የሚባል አንድ ፍልስፍና የተናገሩ ነገር አለ። ያላቸውን ነገር ሁሉ እስካልወሰድክባቸው ድረስ በሰዎች ላይ ስልጣን ልትለማመድ ትችላለህ። አንድን ሰው ያለውን ሁሉ ከወሰድክበት በኋላ ግን በስልጣን ስር አይቆምልህም። ምንድነው እስከምትወስድባቸው የተወሰነ የተወሰነ ነገር ስታጎልባቸው ያጎደልክ ስልጣን ትለማመዳለህ። ያጎደልክባቸው ሁሉንም ነገር ከወሰድክ ግን ስልጣን አይኖርም። በቃ ምንም የለውም አሰውየው ካንተ ጋር መልስልኝ አምጣ ብሎ ባርጌ የሚያደርገው ነገር የለም። ገብቷል?
በጦርነት መታመጣው እንትም ሪቮሉሽን አሁን በጦርነት መታገል እንትም ብትለው በቃ ጠቅላላ እንትም የፈለቀ አንተ የሚመችን ነገር ታደርጋለህ። የዛን ጊዜ ደንበኛ ለውጥ ይኖራል። እንደዚህ ሪፎርም የሆነ ነገር ግን ነገሮች እንትን ነው አይምሮን በማስተማርም በምንም ነው እየቀየርኩ ያንን የምትመጣው ሊያ ደግሞ ጊዜ ይወስዳል። አንዳንዴ ደግሞ ይሄን ያለመደ
እኔ አሁን ከመጻፉ እንትን ሐሳብ አሁን መጻፉ ተሽጦ ገቢው ለገጠር በሚገኝ ትምህርት ቤት እሱ በጣም ትልቅ
አንድ ነው። ኢትዮጵያ ውስጥ አሁን ካየሁት እንትን ወደ 400 ምናምን ትምህርት ቤቶች ናቸው። ክረምት እንደውም አንድ ሳምንት ተራዘመ የትምህርት ቤት መከፈቻው እንትን ስላልደረሰ በቃ ሙሉ ድሳት እንትን በብዙ ሺህ እንትን ተወት። በዛ ላይ ብዙ ትምህርት ቤቶች አሁን የተማሪዎች ምግብ የሚበሉበት በቀን እና አሁን ይሄ ፕሮጀክት እንትን አለ እና በጣም ነው ሰውም ደግሞ የሚረባረበው። ይሄንን እንትን ስትለው የኛ ህዝብ ፍቅር አይደለም እንዴ እንትን በቃ
እና በሌላ ኤሊት የፖለቲካው ኤሊት መበጣበጣን
ዩኒፎርም ምናምን ተማንግዴ የችግረኛ ቤተሰቦች ለነሱ የዩኒፎርም ሁለት ሁለት ነው ሶስት እንደዚህ በአመት እንትን ይሰፋላቸዋል ምናምንና ይሄን ነው በቃ አሁን እንትን ስታይ ፕራክቲካሊ አሁን አይቼ ከመጣሁት እንትን ነው። እኔ አሁን ድሮ መማርበት የነበረው ትንሳኤ ብርሃን የሚባል ትምህርት ቤት ነበር። አሁን ያንን አንዳንድ ባለሀብቶች ያን ትምህርት ቤት እንትን አድርገውት የሙሉ ቀን ትምህርት ቤት አድርገውት እነዚህ የተቸገሩ ቤተሰቦችን የነሱ እንትን በነፃ ማቴሪያላቸውን እንትን አሟልተው እንትን አድርገው እዛ ትምህርት ቤታቸው ምግባቸው ተበልተው ምናምን እንደዛ የሚደረግበት ትምህርት ቤት ሆኗል። ኢትስ አሜዚንግ እና በቃ ያ እንግዲህ የመንግስት ትምህርት ቤት የነበረ ነው። አሁን ብዙ ነገሮች እንትን ብሏል። ይሄም ደግሞ አሁን የትምህርት ካሪኩለም መቀየሩም ራሱ አንድ ብዙ እንትን ለውጥ ያመጣል ብዬ ገምታለሁ።
እንግዲህ እነዚህ አስተሳሰቦች በአጠቃላይ ተጨምቀው ነው ትውልድ እንዳልነው እዛ ከተናገሩት ንግግር አንደኛውም በጣም እንትን የገረመኝ ኢህአዴግ እንዴት እርስ በርሱ ሳይስማማ ወይም ደግሞ ሳይሰባሰብ ወይም ደግሞ ሳይደራጅ እንዴት ሀገር አደራጃለሁ ወይም ደግሞ ሀገር እመራለሁ ምናምን ብሎ የተናገሩት ንግግር አለና ይሄ አሁን ግልጽ የሚያሳየው ኢህአዴግ ውስጥ ምን ያህል ክፍተት እንዳለ በፓርቲዎቹ መካከል ማለት ነው። በጣም የሚያስገርመው ግን ሌላ ሀገር ላይ ተቃዋሚ ፓርቲዎች መንግስት ክፍተት ሳይፈጠር ራሱ ክፍተት ፈጥሯል ብለው ነው ሐሳብ አምጥተው መንግስት የሚገረደሩት። 108 ተቃዋሚ ፓርቲ 109 ሳምቲንግ አለ። መንግስት ራሱ ክፍተት አለብኝ እያለ እንኳን እኔ አሁን ዶክተር አብይ ነው ወደ ማድነቅ ነው ደሞ ኢህአዴግን ሊያፈርስ የሚያደርገውን እንቅስቃሴ ተቃዋሚዎች እያደረጉ አይደለም። ተቃዋሚዎች በቃ ኢህአዴግ ጋር ተስማምተው ነው እየኖሩ ያሉት። እሱ ኢህአዴግን ሊያፈርስ ነው የሚሞክረውና የሚቀጥለውም ስለምርጫው ያወራል። ስለምርጫውም ሲያወራ እንግዲህ እነዚህ በቃ የፈረሰ ለመፍረስ የደረሰ መዋቅር ወይም ስሙን ቢቀይርም መዋቅር መንግስት ባለው እንዴት ነው ጣልቃ ገብተው አስተያየትም ሲሰጡም አልሰማውም። በዚህ በንግግሩ ዙሪያ ማለት አንዱ የኢህአዴግ አባል ኢህአዴግን ለማፍረስ እየሞከረ ሌላ በጣም ለብዙ አመት በውጭም የኖሩ በተለያየ አካባቢ የኖሩ ከኢትዮጵያ ህዝብ በተለያየ መንገድ ገንዘብ ሲቀበሉም የነበሩ ብዙ ሰዎች ደግሞ በትግል ተብሎ የሞቱ ተሰውተው የሞቱ አሉ። በጣም ብዙ ወጣቶች በጣም እነዚህ ሰዎች ዛሬ ደግሞ ኢትዮጵያ ፖለቲካ ውስጥ ተቀላቅለው ገብተው ቁጭ ብለው ኢህአዴግን ማገዝ ነው ያዙት። ዶክተር አብይ ደግሞ ኢህአዴግን ለማፍረስ ነው እየሞከረ ያለው።
ኢህአዴግን አፍርሶ አንድ ወጥ
ለማድረግ እየሞከረ ባለበት ጊዜ የሚያጋጥመው ከህወሓት ቻሌንጅ አለ፣ ከጽንፈኞቹ ቻሌንጅ ያጋጥማል። ቢያንስ እሱን እንኳን ቻሌንጁን እንዲቋቋም ምናምን ከኋላ ሆነን እናግዛለን ምናምን የሚሉት ሰው ጠንካራ ተቋሚ ሆነው ለምንድን ነው በዚህ ሰዓት አጀንዳቸውን አስተዋውቀው ኢትዮጵያ ህዝብ ተመራጭ ለመሆን ለምን ማይንቀሳቀሱት? ወይንም ደግሞ ለኢትዮጵያ ህዝብ አማራጭ ለመሆን ለምን አይቀርቡም?
ያ ኩነ ደግሞ ኮቺኩሬ መጣውን ብዙዎች እንደምታያቸው እነኚህ ተካከለ ፓርቲዎች ይሄን ብዙ አባልም የላቸው። ለዛ ኩነ አመርጫ ወርድ እንትን ወስነው ማለት ነው። ያንዳንዱ እንትን ወርቀ 10 ሺ የአባላቶችን አምናን ሲመል ያንን ነው ቋም በብዛት ተቃውሞ እንትን ይያላል።
እነሱ የራባድ ማረጋሉ ማለት ሀገሪቷም ተፈልገው አያ
እነኛ ፓርቲዎች ደሞ ብዙዎቹ አላማቸው አንድ ነው። እንደው ይሄ እንደ ተጠምሮ ቢጨመቁ ሁለት ሶስት ፓርቲ ቢወጣው
ያው የብሔር አሁን ወርጂ ምናምን የሚባል ወርጂ ነጻውጪ ምናምን ወርጃውን ትንሽ የብሔር ነው ከሄደት ኮዴት ከማን እንዴት ነጻ እንደሚወጣ ምናምን የፓርቲው አላማ ነው የሚያቋላቅም ነው። እሱን ግን አሁንም በዛ በነጻውጪ በመን በብሔር የተሰባሰቡ ፓርቲዎች ስለሆኑ አንደኛ ከምርጫ ቦርድ የሚወረወርላቸውን ገንዘብ ለተለመቀበል ለምናምን ነው ይመስሉ። ሁለት ፓርቲዎች አሉ አገር አቀፍ ብሎ ማማቃቸው ነው ኢዜማ እና ኢብን አብን ሳይሆን ኢብን የሚባል ፓርቲ አለ ወጣቶች ናቸው አቋቋሙትና እነዚህ ሀገር አቀፍና የሶሻል ዲሞክራሲ የዶክተር በየ እና
የዶክተር በየ ነው
ተመሳሳይ ነው። በዚህ የኢዜማም የእንትንም ፕሮግራማቸው በተወሰነ መልኩ ተመሳሳይ ነው እንዳልከው በቃ ዝም ብሎ በትናንሽ ሐሳቦች ተለያይተው መንግስት ራሴ ደክም ያለው የሀገሪቷ ጠቅላይ ሚኒስተር የሚመራው ፓርቲ እየፈረሰ ነው ያለ በግልጽ ለህዝብ እየተናገረ ማለት የኛ ወይም ደግሞ እኛ ምን ፈልገው ሐሳብ ምንድነው የሆነ እንትና እንደዚህ ተናገረ ነው እንጂ አሁን ትላንትና የተናገረው ንግግር ውስጥ መንግስት ምን ያህል ችግር ውስጥ እንዳሉ እርስ በርሳቸው ምን ያህል ችግር ውስጥ እንዳሉ በግልጽ ይሄን ደግሞ ተወዳዳሪ ተፎካካሪ ነኝ ብሎ የሚያስብ ፓርቲ ይሄን እድል ካልተጠቀመ በየትኛው ጊዜ በምን አይነት ነገር ምርጫ ላይ ያሸንፍ ነው? ምክንያቱም መንግስት ደክም ያለው እየተፈራካከስኩ ነው እርስ በርሳችን አንናበብም እያለ ይሄኛው ተቃዋሚ ፓርቲ ተብሎ በብዙ አመት የትግል ውስጥ የነበረ ፓርቲ አሁን ሐሳቡና ፕሮፖጋንዳውን ይዞ መጥቶ በዚህ ክፍተት ውስጥ መንቀሳቀስ ካልቻለ ለየትኛው ጊዜ ለኢትዮጵያ አማራጭ ሆኖ ሊቀርብ እንደሚያስብ አይገባኝም እኔ በበኩሌ። እና በትላንቱ ንግግራቸው በጣም ብዙ ወገኖች ተደስተዋል። በጣም ብዙ የተከፉ ወገኖችም አሉ። የተከፉ የተወሰኑ ወገኖች አሉ።
ሁሉም ጊዜ ያሳየናል ይባላል።
ምናልባት ግን አሁን ነገሮች በዛም በተለይ ማንሳት ፈልገው እዚህ ላይ ብዙ ሚዲያዎች እንትን ያሉት ያለውን ነገር በቀማንትና በጎንደር ዙሪያ የተካሄደ በጎንደር ከተማ እየተካሄዱ ያሉ በጣም ዘግናኝ ነገሮች አሉ። ምንድነው በቀማንትና በአማራ መካከል ያው
አሁን ያው በአማራ ክልል አስተዳደር አሁን ጠንካራ ያለው ውሳኔ
በጣም በመዘረጅ ይሄ ዘምድን ብሔርተኝነት ዘረኝነት ጽንፉን ሲለቅ በጣም እብደት ነው የሚሆነውና ባልና ሚስት ሆነው ሚስት ጎን አማራ ባል ቀማንት ሆኖ ሚስትን ከነ ልጁ ይገደለበት እዛው ጎንደር ዙሪያ ላይ እንደዚሁ ከነፍሰ ጡሮች ከቀያቸው የተፈናቀሉ ወደ ጎንደር ከተማ ውስጥ ራሱ የትጥቅ ትግል የመሳሪያ ቶክስ እንዳለ አሁን ፌደራል ፖሊስ እንደገባ ዞሮ ግን በጣም እነዚህ ነገሮች ስታይ ነው የመደመር ሳቤ ማይገባ ወይም ደግሞ ማይገለጽልክ እነዚህ ነገሮች በየቦታው የሚፈነዱት አንዴ በሌሎች እጅ አለበት። በዚህ በአፋር በኩል ያለውን ችግር ተመለከታለ መከላከያ ሚኒስተር አይ ይሄ የግጦሽ ችግር ነው ምናምን ይላል። በዛ በኩል ግን ያለው ሌላ ወነት ነው ሌላ ነገር ነው የሚነገረው። እኔ ወነቱን እንትን ባንለው የግጦሽ እንዳልሆነ የተደራጀና የታጠቀ ኃይል ገብቶ ሰዎችን የገደለ እንደሚወጣ
አዎ ስማ እንግዲህ የታጠቁ ኃይሎችም የገቡ እንትን ይላሉ። አንደን የቅማንትም አሁን አካባቢ ስታይ እነኛን ሰዎች ማን ያደራጃቸው ማን ነው ያን ዩኒፎርም አልብሰው እንትን የሚላቸው? ስለዚህ ሌላ አጅ እንዳለበት ያስታውቃል። እንደውም የአማራ ክልል እንትኖች ተናግሯል ትነግ ነው የነሱ እንትኖች እንደሆኑ ተናግሯል። በዛ ላይ ደግሞ ጌታቸው እንትንም ደግሞ በአንጻሩ አስተባብሏል። ጌታቸው ረጋ እንግዲህ ያው
የቅማንቶች እንትን ነው ጎንደር የቅማንቶች ኢንፎርማሊ ካገኙት መረጃ ወይም ደግሞ ኢንፎርማሊ ስለ ከ መተበት ጻፈ ወይ ምናም ሳይሆን በዛ አካባቢ ከሚገኙ ሰዎች ባገኙት መረጃ መሰረት አጤ ቴድሮስ የቋራ ሰው ናቸው እናቃለን። ቋራ ቀማንት ነው አለ ቀማንት የሚባል ቤተሰብ እኮ አለ ኖርማሊ። ከአሁን የመጣው ያሳሰብኛ አማራ አይደለንም ምናም ሰው
እንትን ያለው ወይ ጊዜ ነው እንትን ያለው እንጂ ቀማንት አማራ ነው እንደ እንትን ነው
ኤግዛክትሊ። አዎ ዝም ብላ እዛ ውስጥ ያለ እንደ ሰብ እንትን ነው የምትወስደው እንጂ እንደዚህ የማንነት ጥያቄ ምናምን አልነበረምና አሁን በጣም ተደራጅተው ነው በጣም በኃይል በከባዱ በጣም በመሳሪያ ተደራጅተው ነው የተንቀሳቀሱ ያሉትና በዚህኛው በደቡብ በኩል ያሉ ነገሮች ረጋብ ሲሉ በዚህ አሁን በአፋር በኩል የመጣው ከባድ ነው። በሶማሌ በኩል ቢመጣ በመናልባት አሁን በዚህ ህዋት እንደም በመግለጫው ላይ ያለችው ምንድነው ከፌደራላዊ ኃይሎች ጋር እንድንሰራ ጥሪ ከኛ ጋር በጎን አብራችሁ እንድትታገሉ ጥሪ እናቀርባለን ለኤርትራ መንግስት ጀምሮ ጥሪ ማቅረብ እንትን አለና ይሄ ማከላይ መንግስት ደግሞ በውስጥ ባለ ሽኩቻና ከዋት ጋር በዚህ በኩል ደግሞ አክራሪ በየተኞችም ከዋት ጋር እንታረቅ ምክንያቱም እነተኛ ፌደራሊስት ህዋት ነው ይያሉ በሚዲያው መንዛት አለ ምናምንና ይሄን ወቅት ተጠቅሞ ተቃዋሚ ፓርቲ መጥቶ እንትን ካላደረገ
ስለማንኛውም እናያለን። ምርጫውም ጊዜ እየተቃረበ ነው ምርጫው ይሆናልስ
ክስንቶርን የቀረው
ጊዜ ያሳየናል እስከ ሜይ ነው አይደል ሜይ ላይ ነው።
ኦኬ
አንድ ሙዚቃ ደግሞ እንበላችሁ። አድማጮቻችን ይሄ እስካሁን መተከታተሉት የስፖስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ከዚህ ቀጥሎ ደግሞ በብሩክ በረከት የተዘጋጀውን የሁድ ጨዋታ ፕሮግራም ጨዋታ የሁድ ጨዋታን ፕሮግራም እናቀርብላችኋለን።
ሰላም ጤና ይስጥልን የተከበራችሁ የኢትዮጵያ ድምጽ ሬዲዮ አድማጮች ይህ ዘውትር በዚህ ሰዓት የሚቀርብላችሁ የውርጫታ ፕሮግራማችን ነው። ለዛሬ የውርጫታ ፕሮግራም ይዘንላችሁ ቀረብነው ከስባት ገብረ እግዚአብሔር ያጫጭር ልቦለድ መድብል 567 ላይ የተገኘውን ተከታትለው ሽው ወደ ቢሾፍቱ የተሰኘውን አጭር ልቦለድ ነው። ከፕሮግራሞቻችን ጋር እንደተለመደው አብራችሁ እንድትሆኑ እየጠየቅን የዛሬውን ፕሮግራም እንደሚከተለው እናቀርባለን። ከፕሮግራሞቻችን ጋር እንደተለመደው አብራችሁ ቆዩ። ተከታትለው ሽው ወደ ቢሾፍቱ ማንም ሳይሰማቸው በውስጥ ልባቸው ሁልጊዜ የሚዘፍኑ የእውነት ሴት ወይዘሮ ያልሆኑ የኮሩ የተንቀባረሩ አፍንጫ ጎራዳ አንገተ ቆራጣ ሴት ወይዘሮ ቸርችል ጎዳና ቁልቁለት ላይ ቆመው አቀበቱን በናፍቆት አይን እየቃኙ ትመጣለህ ቢሉኝ ከጋራው በላይ አንገቴ ረዘመ ማዶ ማዶ ሳይ እያሉ የዘፈኑ ቆዩና ሴቼንቶ ሲመጣ በእጃቸው ምልክት አስቆሙት። ፓፓላሬ አሉት እየገላመጡት። በዚህ እድሜው አላቸው ጮሌው ባለ ታክሲ ውስጡ እየሳቀ በደንብ ሳይሰሙት። ትሄዳለህ ወይ ሳትሄድም እዚህ መንገድ አላፊ አግዳሚው ላይኝ አልወጣውም ይቀርታ አሉት። ረግቡም የቴ አስነሳ ባለ ታክሲው በዜሮ ፈጨው ቁልቁለቱን እግረኛ ያስበረገገ ባለ መኪና ያስፈራራ በሐሳቡ ሲጫወት ፈረሱን በሌሎች ፈረሶች መሃል ያሽሎኮሎከ ሁሉንም እየቀደመ ትልቁ ክቡ ንግድ ባንክ ሲደርሱ ያ ሰርቨር መልስ አለ አሉት ወይዘሮዋ። አይጣፋ የሚጣፋው ኮቢኖር ነው ሳይኖር ሊጣፋ ይችላል አሉት ኮስተር ብለው። አለ ማለቴ ነው እመቴ ካለ ታዲያ አለ በላ። ትንሽ ሄደው ባለ ታክሲ ዋንድ ሁለት ጥሩምባ ተነፍቶበት ሶስት አራት ግልምጫ ተወርውሮበት አምስት ስድስት ስሞታ ተሰንዝሮበት እሱ ቀኙን የእግረኛ መንገድ በአዳኝ አይን እየሳሳ ለቀቀው። ቤንዝኑን ፈጨው መንገዱን ሰንጋ ተራን ልፍ እንዳሉ እዚህ ጋ ነው የሁሉት ሴትዮዋ የተዋረዱታል። ውርደት ምን አይነት ውርደት ማላ የወረደ ውርደት ነው እሱ ወዳጅ እናንተ ሸሸንቶች እኮ አታዩት አትሰሙት የለ ይሁሉት የቀበጡ ሴት ወይዘሮ ከታክሲ ወረዱና ታክሲውን አገር ጤና ብሎቃቸውን አውርዶ ተቶላቸው ሲሄድ እንዲያው እንደ ፌንጣ ቅልል ሲሉ ያን የመሰሉ ወይዘሮ ጮሁ። እንደ እብድ ከተማውን ሰነጠቁት። ምንም ሳይሆኑ እኮ ነው አንት ባለጌ አንት ውሻ የድፋህ እንደ ድስት ክዳን ያን ፍሬህን የሚበጥ ሲላክብህ ሊቀ መላእኩ እያሉ ሲጮው ጨዋታ ፈላጊው ከበባቸው። ታዛቢው ራሱን እየነቀነቀ አለፈ። ሴት ወዘሯ እኮ ናቸው ምን ልበሉ ፀሐይ መሰሉ እንደርሶ ክብር ያላቸው። በቃ በቃ እዚህ ጋር አሉ እመቴ በድንገት በኃይል ፍሬን ረገጠ። የእመቴ ጉትቻ ረገፈ። ኋላ የነበረው ባለማርኬዲስ ፈረንጅ መኪናውን ስፒድ አርጎ እያስፏጨ ወደ መሃል መንገድ ዞሮ በሌባ ጣቱ ራሱን እየወጋ አይኑን ቁልጭ አረገበትና አለፈው ታክሲው። አይ ፈረንጅ አት በአንጎል ከረባት በአንገት አሉ ሜቴ ጉትቻቸውን መልሰው ያንጠለጠሉ። ፈረንጅ ግደለኝ ሜቴ ወርደው ጥቁር ቦርሳቸውን ከፍተው
ያሰር ብራውት ተውሰጡት ሰውየው ጥፍራን ጁል ሰዶ ስጋ እንደሚያነሳ ጭልፊት አሰር ብሯን ሙጭ ለፋረገና ለቀቀው ፍሬኑን ረገጠው ቤንዝኑን ታክሲዋ እንደተቆጣ በሬ መንገዱን ቧጭሮዋ ፈቃርጋው አቧራውን እሚት ያጠገበት ነው ጎማ ያውጭኝ አለች ተጨለጠች እሜቴ ሊጮህ ዋፋቸውን ከፈቱና ባለ ታክሲው የነገራቸው ታሪክ በሐሳባቸው ድቅን ሲልባቸው ጊዜ አላፊ አግዳሚው እንዳይከባቸው በሳቅና በመሳለቁ ክብራቸው እንዳይገፋቸው ፈርተው ተውት መጮሁን አፋቸውን መክፈታቸውን ስላላወቁ መዝጋቱንም አላሰቡት ለከ ቅድሙ ታክሲ የለቀቀበት ቦታ ሌላ ታክሲ ሲጤጥ ብሎ ሌላ አባራስ ነስቶ ቆመበት በሩ ተከፈተ ይግቡ ሜቴ አሳድጄ ደርስበታለሁ ይሄንን በዴ እኔ ምስክር ሆኜ ከሱትና ይታሰራል ይግቡ ይግቡ ቶሎ ሳያመልጠን አላቸው አንዱ ቀጫጫ ቁጡ ባለቀያይን ባለብዙ ጥርስ በልባቸው በእልሜ መጣል አይንህና ጥርስ እያሉ እየዘፈኑ ግናፋቸውን ሳይዘጉ ገቡ። ታክሲዋ አይቀያየ ድመት ይመስል ዘለለች ተፈተለከች። ሴትዮዋ የቅድሙን ዘፈን በልባቸው ሲቀጥሉ ትመጣለህ ቢሉኝ ለበጋ ለሰርግ ነጠላ ፍለጋ አልኩኝ ከፍ ብድግ አሉ። እንዲህ አይነት ሌባዎች ናቸው ስማችንን የሚያጠፉን አላቸው አዲሱ ባለ ሲቼንቶ። እንጀራችንን ይዘጉብን እኮ ነው ሜቴ ዚያራ ያሳዩት እናስገርፈዋለን እናስጠፍረዋለን ምን አለ በሉኝ ሁለት አመት ጽኑ እስራት ባናስፈርድበት እኔ አይደለሁም ባላስገርፈው ባላስላጨው እኔ ዳኛቸው ቁጭ ብዬ ሸናለሁ ያያሉ።
አረ ማይቱስ በቀረብኝ ብቻ ቀዩአን ነጠቀኝ እንጂ
እሱ ሲያማታ ነው ሚውለው እርሶን ብቻ መስሎት ታክሲዋንም ከሰው ሞጭልፎ እኮ ነው እንጂ እሱ እንኳን ሰው ሆኖ ታክሲ ሊነዳ መንጃ ፈቃድ የለውም። ከዋኑ ሜቴ አይቁልብ ያለ ምን ታሰማኛል እንዳበደ ፍቅር ቁልቁል ይዟቸው የተወረወረው ለካ መንዳት የማይችል ድርዬ ኖሯል። ሁለቱ ታክሲዎች ተከታትለው ሲበሩ ያየ ትራፊክ ዘውትር ዝግጁ የሆነችውን ቀንብሽ የተባለች አይናማ ዶቅዶቅ ለውን ዘሎ ወጣባትና ዶቅዶቅ የኔ ዶቅዶቅ ድረሽበት ጥፋት አለበት ብሎ ጎኗን አንዴ ሲረግጣት ጊዜ እንጣጣለች እንደ መትረየስ እየተንጣጣች ዱቅ 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 እያለች ፈጨችው መንገዱን ተከተለቻቸው። የተከታተሉትን ታክሲዎች ሶስቱም ተከታትለው ጨርቆስን አልፈው ቢሾፍቱ መንገድ ሲደርሱ ወደ ቀኝ ታጠፉና ማርቼዲስዋን አለፏት። ረጃጅም ጉትቻ አንጠልጥላ ተነዳ የነበረችው ሽንቅጥ ዘናጭ ወጣት ጎኗ ተቀምጦ ሲጃራ ያጤስ የነበረው ወፈሬ ጎረምሳ ወንድሟ እቺነው ዳል ተከታያቸው ጉዱን እንይ እንጂ አላት። ዳዲና ማሚ አንቲለንቲ ጠብቁናላ እንደርሳለን ካልደረስንም አይስቲ እንጠጣለን ፍጩ ቤቢ አላት። ቤንዝኑን በውብ እግሮቹ አረገጥ ስታረገው ማርቼዲሷ እንደውሃ ፈሰሰች። ሴት ወይዘሮዋም በማርቼዲስ ያለውን ወጣት አይተው ወለባቸው ዘፈኑን ቀጠሉ። እፍረትና ድፍረት ውስጥ የተናነው ታክሲው ታክሲውን ተከትሎ ዶቅዶቄን ነሱን ተከትላ ማርቼዲሱ ዶቅዶቄን ተከትላ ተከታትለው ቢሾፍቱን መንገድ ሲፈጩት ትላንትና ፓርቲ ላይ ውቢቷን ባለ ማርቼዲስ ፍለርት ሲያጫውታት አምሽቶ የነበረ ጠብዚራ ፈረንጅ ጢስ መውጫ ተጎርዶ የሄደ አንዲት ፊያት ውስጥ ሆኖ ቢያያቸው ማማ ሚያ ሳንታ ማሪያ አለና ሰፊ ቀበቶ በታጠቀ እጁ ማርሹን ቀየረ። በባለት አኮ ቦቱ ቤንዝኗን ረገጥ ረገጥ ሲያረጋት ጊዜ እንደ ራባው አንበሳ ሃኝ ሃኝ እያለች ሰማዩን በጮቷ አያኘከች ማርቼዲሷን አሳደደች። ደራሲው ቄንጥ እየበላ ማስቲካ አያኘከ ሲጋራ እየጠጣ ከቡና ቤቱ ፊት ለፊት መጨረሻ የሚል የትራፊክ ምልክት አጠገብ ቆሞ ጫማውን ያስጠረገ ሲያይ ሴቼንቷ ቀድማቸው ደረሰች። ሁለተኛ ታክሲዋ፣ ሶስተኛ ዶቅዶቄ፣ አራተኛ ማርቼዲስ፣ አምስተኛ ፊያት፣ ስድስተኛ ነጠላ የለበሱ ሴትዮ፣ ሰባተኛ ኳስ ይዞ ለብቻው የሚነጋገር ልጅ። ደራሲውም ለቀዳሚዎቹ ምን ሽልማት ልስጥ፣ በቴሌቪዥንስ ምን ዲስኩር ልናገር እያለ ሲያስብ ሲያሰላስል ለካስ እነሱ ደራሲው ዳኛ መሆኑን ሳያስቡ መጨረሻ ማለት መድረሻ ማለት መሆኑን ሳይገነዘቡ አልፈውት ሄዱ። እሽቅድድማቸውን ቀጠሉ፣ ፉጨት መንገዱን በሽክርክር ጎማ። ከወዲህ ማዶ አንዱ ባንዱ ሲስቅ ጀንበር ጥልቅ ልትል ስትል፣ ከወዲያ ማዶ አንዱ አንዱን ሲያሳድድ ጎማ ልቅ ልትል ስትል፣ ጠምዘዝ ገልመጥ ሲሉ ጎማ እንሰራለን አላቸው የሾፍቱ ጎሚስታ የማንቾኒ ጌታ። አልፈውት ሄዱ እንደ ተከታተሉ፣ ወይዘሮዋ በልባቸው ዘፈናቸውን እየዘፈኑ። ቢሾፍቱ ይደርሳል ፍቅር ፈላጊማ፣ በሶስት ሌትር ቤንዝል በሽክርክር ጎማ። ጥር 1966 ዓመተ ምሕረት እንደ ተጻፈ ስብሐት ለአብ ገብረ እግዚአብሔር። የተከበራችሁ የኢትዮጵያ ድምጽ ሬዲዮ አድማጮች፣ የዛሬው የሁድ ጨዋታ ፕሮግራም ይህን ይመስል ነበር። ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። ከቀሪው የኢትዮጵያ ድምጽ ሬዲዮ ፕሮግራሞች ጋር አብራችሁ እንድትቆዩ ይጋብዘን። የዛሬውን ፕሮግራማችንን በዚሁ ቋጫለን። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ጤና ይስጥልኝ።
I'm not a hussy, 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 I'm not a hussy,
አድማጮቻችን እንግዲህ እስካሁን ተከታተሉት በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። እንግዲህ እስካሁን ዘና እንዳላችሁ እየተማመን ነው። አሁን ደግሞ እስቲ ቢኒ የስፖርት ትንሽ ዘገባ አለ መሰለኝ።
ዘገባ እንኳን አይደለም ዜና ብለን በዜና መልክ እናያዘውና ትላንትና የኢትዮጵያ ብሔራዊ ቡድን ለ2020 ለቻን ማጣሪያ ጫውታ ነበረበት በደርሶ መልስ ውጤት 1-0 ወጥቷል። መስፍን ታፈሰ ኢትዮጵያን ጎል በ71ኛው ደቂቃ ቢያስቆጥርም በደርሶ መልስ ውጤት ኢትዮጵያ ብሔራዊ ቡድን ከማጣሪያው ውጪ ሆኗል። ስለዚህ በሚቀጥለው አመት የኢትዮጵያ ብሔራዊ ቡድን በቻን አይሳተፍም።
አፍሪካ ዋንጫ ማለት ነው።
የአፍሪካ ዋንጫ ሳይሆን ቻን ደግሞ ሌላ ነው። በአፍሪካ ዋንጫ ስር ያለ ነው። ያው ፊፋ እንደሚባለው የአፍሪካ ካፕ ነው ባለው እና በዛ ስር የሚዘጋጅ ዋንጫ ነው። እንግዲህ ኢትዮጵያ ተስፋ ቻን ፕሮፌሽናል ያልሆኑ ተጫዋቾች የሚሳተፉበት ነው። የአፍሪካ ዋንጫ ላይ ለምሳሌ ፕሮፌሽናል ሆኖ ከተለያዩ ሀገር የሚጫወቱ ተጫዋቾች መጥተው በብሔራዊ ቡድናቸው መጫወት ለምሳሌ መሐመድ ሳላ ከሊቨርፑል መጥቶ ለግብጽ ይጫወታል በአፍሪካ ዋንጫ ማለት ነው። በቻን ግን መጫወት አይችልም። ቻን ፕሮፌሽናል ያልሆኑ
ኦኬ
ላይክ ኢንተርናሽናል መድረክ ላይ ማይጫወቱ ተጫዋቾች ስብስብ የሚያረጉት እንት ነውና ከዚህ በፊትም በልተና አናቀም መስለኝ
ግን ጥሩ ነው። ኦሬዲ ፕሮፌሽናል ያኑ ተጫዋቾችን በዛ ላይ ፕሮፌሽናል ተጫዋቾች አዳዲስ ተጫዋቾች ይታያሉ ማለት ነው ዛሬ።
አዎ ድል ይሰጣቸዋል በሌላ ሀገር ማለት ነው። ምክንያቱም እኛ ሀገር ፕሮፌሽናል እኮ የኛ ሀገር ተጫዋች 1-2 ቢሆን ነው መስለኝ። አሁን ሽመልስ በቀለ አለ ፕሮፌሽናል ነው በዮና ሀገር ይጫወታል።
ሳላዲን
ጌታነ አሁን በውጪ ይጫወት የነበረ የት እንደሚጫወት አላቅም። ኡመድ ኡክሪ ምናምን ኡመድ ኡክሪ ይመስለኛል እሱም ሌላ ሀገር ይጫወታል። እና አንድ 4-5 ፕሮፌሽናል ተጫዋች
በቁጥር ናቸው
ያለን። ከዛ ውጪ አብዛኛው እዚሁ ሊጋችን ውስጥ የሚጫወቱ የኢትዮጵያ ብሔራዊ ሊግ ውስጥ የሚጫወቱ ነው። እሱም በተለያዩ ምክንያቶች በተለያየ ጊዜ ይቋረጣል በተደጋጋሚ የኢትዮጵያ
ግን አንድ አባባል አለ እኮ ኢትዮጵያኖች የጋራ የሆነ ነገር አናሸንፍም በግል የሆነ ነገር ግን እናሸንፋለን ለምሳሌ ሩጫ ምናምን ስለዚህ አሁን ለእግር ኳሱ ይሄ መደመር እንትን
የመደመር በእነት ማለት
ፍልስፍና ገና አልገባም ማለት
ማለት የተለያየ ሊግ ውስጥ እንትን አለ ከአንድ ቦታ ወደ ሌላ ቦታ የኛ እንትን ማይነካው ቦታ የለም እንግዲህ ፖለቲካው ለምን በዘር ስለሆነ የዘር ፖለቲካ ስለሆነ ኳስ ይጫወቱ ችግር አለ አንዱ ወደ ሶደ ሲጫወት እኔ አቃሉኝ አሳ ላይ ወላይታ ዲቻ ወደ ዲቻ የሚባልና ቡና ሲዳማ ቡናና ወላይታ ዲቻ የሚባል ቡድን አለ እግር ኳስ እና ሲዳማ ቡና ውስጥ የሚጫወቱት የወላይታ ልጆችም ሊሆኑ ይችላሉ እኮ ወላይታ ዲቻ ውስጥ የሲዳማ ልጆች ኳስ ሊጫወቱ ይችላሉ ግን ቡድኑን የእንትን አድርጎ መሰርና ሁሉ ግዜ እነሱ በተጫወቱ ቁጥር ሰው ለመዝናናት ስጋት ነው ይበዛው የሚፈነከት ይበዛል ሱቅ ይዘረፋል እንደዚህ እንደዚህና እግር ኳሳችን የሆነ ምችም እግር ኳስ ማለት ብዙም ደረጃ ያልደረሰው እግር ኳስ ገና ከዚህ ከስር መሰረቱ በዚህ አይነት ነገር እንትን ሲል ያሳዝናል ለማንኛውም ግን ለአንተም ለማተኮር ይሆናል በያስባለው የመሸነፋቸው ወደ እንግሊዝ ወደ ኢትዮጵያ ፕሪሚየር ሊግ እንዲያተኩር ያረጋቸዋል በ71ኛው ደቂቃ አስቆጥረን እነሱ ሩዋንዳዎች በ85ኛው ደቂቃ ነው ያስቆጠሩብን ጎል ባይቆጠረብን ኖሮ እናልፍ ነበርና በ5 ደቂቃ ላይ አልቅ ሲቀር የኢትዮጵያን የቻን የመሳተፍ ተስፋ ያጨለመ
እንግዲህ እየመረን ነው ብለው ይችላል ሲሉ ነው ማለት ነው ተሸነፉት
እየመረን ነው እንኳን አይደለም ያው መዘናጋት ምናም ሊኖር ይችላል
እኮ መተዘናጋው እኮ እንደዛው እኮ
ያው ብዙ ምክንያት ይቀርባል ኢትዮጵያ በተለያየ ጊዜ ስትሸነፍ በእግር ኳስ ቡድናችን ሲሸነፍ የተለያየ እንደዚህ ሱዳን ውስጥ እኮ እንደዚህ አንገላተውን በእንደዚህ በሊቢያ በእንትን በኩል ነው ነው አየር ጸባዩ ይላሉ ብዙም የሚቀርበው ምክንያት አለ ገና ባገር በሜዳችንም አናሸነፍም ችግሩ እና እግር ኳስኛ እንወዳለን በእውነት ለዚህ በጣም እንወዳለን ሁላችንም ማለት እንችላለን አንዳንዴ ደግሞ የምትወደው ነገር ላይሆንልህ ይችላል እና እንደዛ ብለን ነው የምንተው እንጂ ነው በኢትዮጵያ እግር ኳስ እንጃ እኔ ከዚህ በኋላ 70 80 አመት የሆነ ዓለም ዋንጫ ላይ ኳሊፋይ ብናረግ ወይም እንጃ እንደዛ
አስተያየት ተደርጎልን ካላለፈን ስለታ
ምክንያቱም ከባድ ነው እንግዲህ በጣም ቴኒስ የሚባሉት ቡድኖች እንኳን ባይኖሩ ነጅ ሱዳን ታሸንፈናለች
እኔ ግን እንደው የሚገርመኝ በተለይ አዲስ አበባ ውስጥ አሁን እንግዲህ በተለይ አሁን ሳይው አንዲት ለትንፋሽ ምትሆን እንኳን ሜዳ የለም
ቡናና ጊዮርጊስ ነው ተሰርቶ
ምናም ተሰርቶ በቃ ምንም
በጣም የሚገርመኝ ነው እንደዛ ነው
ያው ከዛ ሁሉ እንትን ላይ እንደዚህ ከአዲስ አበባ ውስጥ ተጫዋች ሲፈልቅ
ጥሩ ደጋፊ ቆለን ደጋፊ ትረት አሁን እኮ ነው ያው ሁሉ ሰው ሄዶ ገብቶ ያንን ጨዋታ የሚያዩ በቃ ሶሻል ኢንተራክሽን ይመስለኛል ይሄ ጭፈራው ምን ምን እንጂ ማራኪ ውበት ኖሮ ወይ ምናና በሽሽቁ ነው የሚስበው እንጂ እግር ኳሱ የሚስብ ሆኖ አይመስለኝም ምክንያቱም
ያረ ለነገሩ በጣም በቴክኒክ ያላቸው ተጫዋቾች ምናን ይወጣሉ ግን እኔ የትኛው ሜዳ ላይ ተጫውተው ነው እንምል እንኳን አንዴ ከዛችን ትሬሽ
በዛ ላይ በእድሜ በጣም በሰል ያሉ ናቸው እኛ ተጫዋቾች ማለት እግር ኳስ ራሱ ፕሮፌሽናሊ በተጀመረው አርፍደ ነው ግንም ገና ከልጅነት እግር ኳስ ምናምን ብትል አስጥሎ ትምህርት ቤት ወደ ትምህርት ቤት እንታተኩ ነው እኔ በእኔ በልጅነት ይከተሙኛል እኔ ኳስ በጣም ጫወት ነበር ወድ ነበር ከተወሰነ ጊዜ በኋላ ግን መጫወት እንዳልችል ተደረኩኝ ወደ ትምህርት ምናምን ተው በዛ ይከተሉ አሉ ከኔ ጋር ክላስሜት የነበረ ልጅ አለ ስምንተኛ ክፍል አብረን ነበር ምንማር አንድ ትምህርት ቤት እና ትምህርት በጣም ይፈልጋል እሱ ደግሞ ቤተሰቦቹ በጣም የተማሩ ናቸው ማለት ወንድሞቹ ምናምን የተማሩ ናቸው
ሱካሱ ላይ እንትና
እሱ የመጨረሻ ልጅ ነው የቤቱ የመጨረሻ ነው እሱ ትምርት ነው በጣም የሚወደው ተጽኖ አርገውበት ማለት ነው በጣም የሚወደው ትምርት ነው ኳስ ደግሞ በጣም ይችላል ማንዶን ታካለ ባይሎ አሰፋ ቱሳ ነው
ኦኬ
እና 10ኛ ክፍል ላይ ትምርቱን ወደቀ ማለት ነው ወደ ኳስ ገባ ተሳካለት ትምርት ግን ይወድ ነበር በጣም ነው የሚወደውና ጥራቱ ነው የሚያስደን እኛ ኳስ እንወዳለን እሱ ደግሞ ትምርት ይወዳል እሱ ኳስ ይችላል እኛ ኳስ አንችልም ግን እንወዳለን ኳስ
ለማ እንትን ለምን
እና እሱ 10ኛ ክፍል ላይ ገባ አሁን ፕሮፌሽናል ይጫወታል ጎበዝ ልጅ ነው እና እንደዚህ አይነት ተጽኖ ቢኖርም ተጽኖን ሰብራ መውጣት
ማለት ነው ባይዘው የአዲስ አበባ ስቴዲየም ኢንተርናሽናል እንትን መከለከሉን ታቃላን ኢፊፋ እንትን አሁን የኢትዮጵያ ብሔራዊ ቡድን የሚጫወተው ወይ ባህር ዳር
ወይ አዋሳ
ወይ መቀሌ ወይ አዋሳ ሄዶ ነው
የሚጫወተው ሶስት ስታዲየሞች አሉ አዋሳም ላይ ተሰራ አለ ሁለት ስታዲየም ነው ያለው አዋሳ ያው አሁን እናደጋለን
እንዳየሁት ዛ ወደ
አዲስ ምሰራው
ወለጋ አዲስ ምሰራው በጣም ፕሮፌሽናል እንትን በጣም ትልቅ እንትን አን ፊኒሺንግ ነው የቀረው እና እና በጣም ትልቅ ነው ከ እንግዲህ 2013 ላይ ያልቃል ይጀምራል ይባላል።
በዝና ብናዘጋጅ እኮ ቢያንስ ብናዘጋጅ አንደኛ አንዱም ብታዘጋጅ ራሱ
አዲያባ ስቴዲየም ነው የተባለው
ብታዘጋጅ ራሱ መተሳተፍ አይመስለኝም አለ ኢትዮጵያ አፍሪካ ዋንጫን የሆነ ካዘጋጀ መሳተፍ ግዴታ ነው። አዘጋጅ ሀገር ይሳተፋል ያለ ኳሊፊኬሽን እና ኢትዮጵያ ብሔራዊ ቡድን ደካማ ከሆነ የተነሳ አዘጋጅ ተራሱ ላይ ሳተፍ ይችላል እና ብናዘጋጅ ቢያንስ ኢኮኖሚ ጥቅም ይኖረዋል።
ይሁን ሜዳ ኢትዮጵያ ዋንጫን መተሳተፈው መቼ ነው ሲባል ኢትዮጵያ ማዘጋጀት ይችላል ተባለ።
አና ይሄ ሁሉ ሜዳ ብዙ ገንዘብ ያዋሳ በጣም ብዙ ገንዘብ ነው የጣበ ብዙ ሚሊየን እንደዚሁ ሌላው እንደዚሁ ሚሊየን ነው የጣበትና ስራው ደይር ማንንም አይጫወትበትም። ያንንም ያክል አሁን አዲስ አበባም ተገነባም ትላደ አዳያባም ትላው በጣም ብዙ ብር ነው የጣበትና ማን ሊጫወትበት ነው? ብራዚል ያለ ማንጫ ላይ እንደዚህ ሜዳዎች በጣም ብዙ አዘጋጅታ ነበር ተጫወቱ። ከዛ ካለ ማንጫ በኋላ ማንንም ይጫወት ሳር በቀለበት ሜዳው ላይ ብዙ ቦታ ነው ሰፊ ቦታ ነው። ነገር ግን ገበያን ሰብስባለች አትሊስት ለሜዳው ያወጣችሁን በጣፍ አግኝታለች።
ደሞ ከያን የብራዚል እንትን ብዙ በቃ እንትን ነበር የፕሬዝዳንቷን እንትን ሲሏት ነበር።
እና ቢያንስ ኢኮኖሚ ተጠቃሚነት እናም ሊያረጋግጥልኝ ይገባል። እሺ ስራ አድል ይፈጠራል ይሄ ሜዳው በሚሰራ ጊዜም ነው። ግን ከዛ በኋላ ማን ሊጫወትበት ነው? የትኛውን ፕሮግራም እናዘጋጅበት? የትኛውን የእግር ኳስ እንትን እናዘጋጅበትና እግር ኳሳችን እንኳን ማለት ዝም ብሎ እኛ ስፖርት ዜና አገራዊ ስፖርት ዜና እናቀርባለን ስላልነው እንጂ የሚቀርብ ዜና ሆኖ አይደለም ያቀርብነው። እንግዲህ እንዲ ያልን ዛሬው ፕሮግራማችን እዚህ ድረስ ደርሷል።
ያንድ ትንሽ ደሞ ሙዚቃ
ከመሰናበታችን በፊት አንድ የእግር ኳስ ያዘናችሁ ሰዎች በዚህ ፈታ እንድትሉ ብለን እንጋብዛችኋለን። ፕሮግራማችን መጨረሻ ደርሰና በድጋሚ የኢትዮጵያ ድምጽ ሬዲዮ ጊዜውና ቦታውን በቅርብና ሳውቃቸዋለን። አጠቃላይ የኢትዮጵያን ማህበረሰብ ለስብሰባ ይጠራል። አጠቃላይ ስብሰባ የሬዲዮን ወደፊት አቅጣጫ የምናስቀምጥበት ምን ወያይበትና ምን ማርበት ይሆናል። ብዙ ሐሳቦችን አንስታችሁ እናንተም የግላላችሁን ሐሳቦች እንዲሁም በሬዲዮ በኩል ያሉ የተለያዩ ሐሳቦች ይኖሩናል። በዛ ዙሪያ ውይይት ስለሚኖርን ቀንና ቦታውን እናሳውቃችኋለን። እስከዛ ድረስ ግን ይሄንን እንድታቁን ፈልጋለን። አመሰግናለሁ። የዛሬው ፕሮግራማችን እዚህ ላይ ሳጠናቀቅ መርሶ አንድ ማስተዋቂያ ይኖራል።
ያው ቀደም የተናገርኩትን የሐዘን ማስተዋቂያ ነበር። ቦታውን ስለ አልተናገርኩኝ ደግሜ አነባዋለሁ። ተወዳጇ እናታችን ወይዘሮ ታየች ወልደ ጊዮርጊስ በተወለዱ በ84 ዓመታቸው ኦክቶበር 13 ቀን ከዚህ ዓለም በሞት ተለይተውናል። ሐዘናችን ሆኖ እስካሁን ያጽናናችሁንም ሆነ በሐሳብ ያልተለያችሁንን ያመሰግነን። የእናታችን የቀብር ስነ ስርዓት የሚፈጸመው ነገ ኦክቶበር 21 ቀን ከጧቱ 11 ሰዓት ወይንም እንደ ኢትዮጵያ ሰዓት አቆጣጠር ከጧቱ 5 ሰዓት በስኩግስ ሽርኮ ጎርደን ስቱራ ካፔለት ሲሆን ከቀብሩ በኋላ ቮርበሪ በሚገኘው የኢትዮጵያ ሴንተር በመገኘት የመታሰቢያ ጸበል እንድትቀምሱልን በአክብሮት እንጠይቃለን። አድራሻ ቮርበሪስ ፕላን 58 ቶነልባና ቮርበሪ። አስተዋይ ወይንም ቪቬክ እና ቤተሰቦቹ
ቢኒ፣ እንግዲህ የዛሬው ፕሮግራማችን በዚሁ ይጠቃለላል።
ያው አንድ ኢንተርቪው ለማድረግ ሞክረን ነበር፣ አልተሳካልንም። ስለዚህ ምናልባት በሚቀጥለው ሳምንት ከተለያዩ ፕሮግራሞች ጋር አብረናችሁ እንደምንቆይ ተስፋ እያደረግን ለዛሬ በዚህ እንሰናበታለን። መልካም ሳምንት። Listen to me.